እግዚአብሔር ይመስገን። እንደምን ከርማችኋል? ጌታ ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ከእናንተ ጋር የምካፈለው የእግዚአብሔር ቃል በቆላሲስ መጽሐፍ ውስጥ በምዕራፍ አንድ ላይ ያለውን መሰረታዊ ሀሳብ መነሻ ለማድረግ ነው። እግዚአብሔር ይመስገን። ትናንትና ከትናንትና ወዲያ ሐሙስ ጀምሮ ሐሙስ፣ አርብና ቅዳሜ ከወጣቶች ጋር በዚህ ቦታ በጣም ልዩ ጊዜ ነበረ። ጌታ ይመስገን። ያንን አንዳንዱን ትምህርት ብትሰሙት እጅግ በጣም ይጠቅማችኋል። በአብዛኛው ስንማር የቆየ ነው በቆላሲስ መጽሐፍ ውስጥ ነው፣ ግን በጣም ሰፊ በሆነ መልክ ነው ያየ ነው። ጌታ ይመስገን። እኔ እንደሚገባኝ ትላንትና ያስተማርኳቸውን ትምህርት ወጣቶቹ ካስተዋሉ ከተረዱት በምንም አይነት መንገድ ለስህተት ራሳቸውን አሳልፎ እንደማይሰጡ 100% እርግጠኛ ነኝ። ምክንያቱም ከስህተት የሚጠብቀን እውነትን ታውቃላችሁ፣ እውነት ምን ያደርጋችኋል? አርነት ያወጣችኋል ይላል። የክርስቶስ ኢየሱስ ወንጌል ብርሃን ነው። የጌታ ኢየሱስ ክርስቶስን ክብር ያበራል። እግዚአብሔር የተመሰገነ ይሁን። ያንን የክብር ብርሃን አይቶ ሰው የጌታ የክብር ብርሃን ወደ ሌለበት ስህተት ለመግባት ፈጽሞ አይቻልም። ቤተ ክርስቲያን ይህንን የክብር ወንጌል በሚገባ ሁኔታ የምታገለግልበትን እድል ያብዛ። ጌታ የተመሰገነ ይሁን። አሁን አንገቶቻችንን ዝቅ አድርገን እንጸልያለን። ስንጸልይ እኔ ለራሴ ነው የምጸልየው፣ እናንተም ለራሳችሁ። በእውነቴን ጊዜ እግዚአብሔር እንዲቆጣጠር የእግዚአብሔር ስም የተባረከ ይሁን። ሰው ከሰው ምንም ነገር አያገኝም። በወንጌል ነገር የወንጌል ነገር እንደ ባለሙያ ልናስተምረው አንችልም። የወንጌል ነገር የራሱ ክብር አለው፣ የእግዚአብሔር ክብር አለው፣ የእግዚአብሔር ጸጋ አለው። በመንፈስ ቅዱስ ኃይል በጌታ ፈቃድና ምክር ወደኛ ሲመጣ ወንጌል ይባርካል፣ ወንጌል ያድናል፣ ወንጌል ያንጻል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። እንደዚህ ይላል ሐዋርያው ጳውሎስ። 2 ቁጥሮች ብቻ ነው የማነበው፣ ነገር ግን የማተኩርበት እነዚህ 2 ቁጥሮች ተገንጥለው እንዳይነበቡ ከቁጥር 24 ጀምሮ በጌታ በኢየሱስ ስም አነባለሁ። አንደኛው ቆላሲስ ምዕራፍ 1 አንደኛው ምዕራፍ ላይ ከቁጥር 24 ጀምሮ ነው። አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ ሞት መከራ የጎደለውን ፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆኑ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። እግዚአብሔር አምላካችን እናመሰግናለን። በዚህ ስፍራ የዳንበትን የናዝሬቱ ኢየሱስ ክርስቶስን ስም እንጠራለን። በዚህ ስም ጥላ ስር ተሰብስበን እግዚአብሔር ሆይ ወደ እውነት ሁሉ በሚመራ በአንተ መንፈስ በቃል ውስጥ ያለውን መልካም ጸጋ እንድታሳየን፣ እንድትመግበን፣ እንድትመክረን፣ እንድታነጽን እንለምናለን። ይህ ጊዜ በአንተ ኃይልና ስልጣን ስር ይሁን። የጨለማ ኃይል፣ የአጋንንት ጉልበት፣ በሰዎች ድካምና ጉድለት እየተሸሸገ የሚሰራ የክፋት ኃይል ሁሉ በስም ኃይል ይፍረስ። እግዚአብሔር ሆይ በዚህ ቦታ ያንተ መንፈስ ሁሉ እንዲቆጣጠር እንለምናለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር ስም የተባረከ ይሁን። ይህ ሳውንድ ሲስተም እኔ እንደማየው በጣም ወደ ኋላ ሲሆን ፊድባክ ያደርጋል እና ይህንን ወደፊቱ ብትመለከቱት ጥሩ ነው። ምክንያቱም ይሄ ወደፊት ጠጋቢ ፊድባኩ ለሚናገሩ ሰው እንተናረልና ትንሽ ያቀማመጡ ሁኔታ የስፒከሩ ችግር ይፈጥራል። እኛም እንደዚህ ብዙ ጊዜ የሚቸገር ነበር። ከኤክስፔሪንስ ነው የሚያየሁት ከሙያ አይደለም። እግዚአብሔር የተመሰገነ ይሁን። በክርስቶስ ፍጹም ሙሉ የሆነ ሰው ማቅረብ፣ እስኪ ይህንን እንመልከተው፣ እናስበው ለጥቂት ጊዜያቶች በዚህ ጉዳይ ላይ ሰሞኑን እስኪ አስቡበት እና በአይነ ህሊናችሁ ይህን ተመልከቱት። እግዚአብሔር የተመሰገነ ይሁን። በክርስቶስ የሚለው ቃል በጣም ትልቅ ቃል እንደሆነ ከመጽሐፍ ቅዱስ ተረድቻለሁ። በተከታታይ በነበርኩበት ቤተ ክርስቲያን በክርስቶስ የሚለውን ርዕስ ብቻ ወስጄ ከሁለት ወር በላይ አስተምሬያለሁ። በክርስቶስ የሚለው ቃል ልማድ ሆኖ አትበሉት። ብዙ ነገር የተሸከመ ነገር ነው። ምንጊዜም መጽሐፍ ቅዱሳችሁን ስታነቡ በክርስቶስ የሚለው ጽንሰ ሐሳብ እግዚአብሔር በልጁ በኢየሱስ ክርስቶስ ሊያደርግ ያለውን ሁሉ የሚገልጥ ቃል እንደሆነ ማሰብ አለብን። በክርስቶስ የሚለው ነገር ሌሎች ነገሮችን አስወጋጅ የሆነ ቃል፣ ሁሉም ነገር በክርስቶስ እንደሚሆን ያሳስበናል። እግዚአብሔር የተመሰገነ ነው። በጌታ በኢየሱስ ክርስቶስ የሚደረገው ነገር በትንሽ ነገሮች ለተወሰኑ ነገሮች አይደለም፣ ሁሉም ነገር በክርስቶስ ነው የሚሆነው። ክብር ለእግዚአብሔር። እዚህ በቆላሲስ መጽሐፍ ላይ ብቻ ብንመለከት በምዕራፍ አንድ ላይ ትላንት ሰሞኑን ከወጣቶች ጋር ባሳለፍኩት ጊዜ ያነበብኩትን አነበዋለሁ። እርሱም የማይታይ አምላክ ምሳሌ ነው ይላል ኢየሱስም፣ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። በማን የተፈጠሩት? በክርስቶስ ኢየሱስ በእርሱ ተፈጥሯል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ክብር ለእግዚአብሔር ይሁን። ሁሉ በእርሱ ተጋጥሟል። በክርስቶስ የሚለው ነገር መፍጠርን፣ የፍጡር ባለቤት መሆንን፣ ነገሮች ሁሉ ተጋጥሞ በመልክና በሥነ ሥርዓት መኖራቸውን የሚያሳይ ነው። ይህ ብቻ አይደለም። ጌታ ኢየሱስ ክርስቶስ በፈጣሪነት ብቻ አይደለም በክርስቶስ የሚለውን ነገር ስናስብ ስለ እሱ የምንረዳው ጌታ ኢየሱስ ክርስቶስ እኔና እናንተንም ያዳነን እግዚአብሔር በልጁ በኢየሱስ ክርስቶስ ነው። ክብር ለእግዚአብሔር። እግዚአብሔር በልጁ ሲያድነን በጣም መረዳት ያለብን በዚህ ክፍል እንደሚናገረው የእግዚአብሔር ቃል ቆላሲስ መጽሐፍ ሐዋርያው ጳውሎስ ባስተማራቸው በወንጌል ሁሉ ውስጥ እንደምንመለከተው እግዚአብሔር ነገርን ሁሉ ያለ ክርስቶስ አያደርግም። የሚያደርገው ነገር ሁሉ በልጁ ነው ሁሉ ነገር እግዚአብሔር የተመሰገነ። ተጀምሮ እስከሚጨረስ ያለ ክርስቶስ በሰው ሕይወት የሚደረግ ነገር የለም። በሰማይ በምድር ያለው ሁሉ በጌታ በኢየሱስ ክርስቶስ ብቻ ነው የሚደረገው። እግዚአብሔር የተመሰገነ እና ጌታ ኢየሱስ ክርስቶስ ፈጣሪ ብቻ ሳይሆን አዳኝ ብቻ ሳይሆን ኑሯችን በክርስቶስ ነው። ክብር ለእግዚአብሔር። እኛ የእግዚአብሔር ሰዎች ሆነን የምንኖረው ሕይወት ብቻ አይደለም፣ በመጨረሻም ፍጹማን ሆነን የምንቀርበው ይኸው ያነበብኩላችሁ የእግዚአብሔር ቃል እንደሚናገረው እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ይላል ሐዋርያው ጳውሎስ። ይሄ ነገር በደንብ ስለገባው አገልግሎቱ በክርስቶስ የሚሆን ሰውን ማቅረብ ላይ የሚያተኩር እንደሆነ እንመለከታለን። ብንሰብክ በክርስቶስ ሰው ለማቅረብ ነው፣ ብናስተምር ሰውን በክርስቶስ ለማቅረብ ነው በማለት ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ የሰውን ነገር ስንመለከት ሐዋርያቶች የሚመለከቱት በክርስቶስ ነው። ከክርስቶስ ውጭ ሌላ ነገር የለም። ሰው ማንነቱን ስለሌላም ሰው ስለራሱም ሲያስብ ሁሉም ነገር በክርስቶስ የሚሆንበትን ምስጢር መረዳት አለብን። በኤፌሶን መጽሐፍ ላይ ስንመለከት ምዕራፍ አንድ ላይ እግዚአብሔር ይሄ የዓለም ሳይፈጠር ያቀደው ሰማያዊ እቅዱ እንደሆነ እንመለከታለን። ምዕራፍ 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በሰማይ እንኳን በረከታችን በክርስቶስ ነው። ክብር ለእግዚአብሔር ይሁን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ ምን አደረገን? በክርስቶስ መረጠን። እግዚአብሔር የተመሰገነ ይሁን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰደ። ልጅነታችን በረከታችን መዳናችን ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ነውር የሌለን ቅዱሳን ሆነን መቆማችን በክርስቶስ ሁሉም ነገር በክርስቶስ እግዚአብሔር የተመሰገነ። ይህ ምስጢር ለምንድን ነው እንደዚህ ሆኖ እንዴት እንደዚህ ሊሆን ቻለ? ይህንን ለመመርመር እግዚአብሔር ጸጋና ኃይል ብርታት ይስጣል። ብዙ ምስጢር ነው በዚህ ውስጥ ያለው። ነገር ግን ዛሬ ላካፈላችሁ የምወደው ነገር በክርስቶስ ሰውን የማቅረብ ነገር ከሆነ በመንፈሳዊ ሕይወታችን የመንፈሳዊ እድገትን የሚገቱ ነገሮችን ላሳያችሁ ዛሬ ወዳለሁ። ከዛ እግዚአብሔር በረዳኝ መጠን እናንተም ለእኔ ጸልዩ፣ ለራሳችሁም እግዚአብሔር በረዳን መጠን በክርስቶስ የሚሆነውን እግዚአብሔር የሚያደርገውን ነገር አብረን እናያለን። ዛሬ ግን ላተኩር የምፈልገው ሰው መንፈሳዊ እድገቱ መንፈሳዊ እድገቱን ስንመለከት የክርስትና ሕይወት ከየት እንደሚጀምር እስኪ እንመለከት። አንድ ሰው ክርስቲያን የሚሆነው መቼ? እንዴት ነው ክርስቲያን የሚሆነው? ክርስቲያን የሚያደርገው ምንድን ነው? በጣም በቀላሉ ብንመለከት ማንም ሰው ክርስቲያን ሊሆን የሚችለው መጀመሪያ በኢየሱስ ክርስቶስ ማመን አለበት። በኢየሱስ ክርስቶስ ማመን ማለት ብዙ ሰዎች ይህንን ነገር በጅምላ ይወስዱታል። በኢየሱስ ክርስቶስ በማንነቱ ማመን አለበት። ብዙ ሰዎች ደህንነትን በኢንፎርሜሽን መልክ ይወስዳሉ። የምናምነው ኢየሱስ ክርስቶስ የሚባለውን ጌታ ነው፣ ከድንግል ማርያም የተወለደው። በሱ ማንነት ማመን አለበት። በማንነቱ ሰው ሳያምን ክርስትናን በሌላ መልክ በተለያየ መንገድ ቢረዳ የቱኛን ኢየሱስ ያደረገለት ነገር ቢነገረው በጌታ በኢየሱስ በማንነቱ የማያምን ሰው አይደለም። ኢየሱስ ክርስቶስ ማን መሆኑን ማመን አለበት። ብዙ ሰዎች ስለ ጌታ ኢየሱስ ክርስቶስ ማንነት ትምህርት ቢሰጥ ያ ትምህርት ብዙም አይጥማቸውም፣ አይርባቸውም። ውድ ወገኖች፣ ነገር ግን ወንጌል ኢየሱስ ክርስቶስ ነው። በዚህ ቦታ ላይ ብቻ እንኳን ተመልከቱት ምን ይላል ጳውሎስ ሲናገር፣ እኛም በክርስቶስ የሚሆን በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው ይላል። ክብር ለእግዚአብሔር። ዝም ብሎ ጅምላ ስብከት አይደለም። የምንሰብከው ማን ነው ይላል? እርሱን ነው ይላል። ኢየሱስን ነው የምንሰብከው። ልዩነት አለው። ስብከት ሁሉ ስብከት ኢየሱስን የማይሰብክ ስብከት አለ። ኢየሱስ ክርስቶስን ማስተምር ትምህርት አለ። የምንሰብከው እርሱን ነው፣ የምናስተምረው እርሱን ነው። የጌታ የኢየሱስ ክርስቶስ ማንነት ለአንድ ክርስቲያን የክርስትና ሕይወቱ መሰረት ብቻ አይደለም፣ የክርስትና ሁለመና ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ዛሬ ቤተ ክርስቲያን የክርስቶስን ነገር የክርስትና መጀመሪያ ብቻ ታደርገዋለች እና ስለ ክርስቶስ ኢየሱስ ሰዎች እንዲማሩ ይደረጋል። ከዛ በኋላ ስለ አገልግሎት ነው የሚማሩት። አይደለም፣ አይደለም። በቅርብ ጊዜ አንድ በጣም የሚታወቅ አገልጋይ ከአንድ ወዳጄ ጋር ምንድን ነው ተስፋ የሚያስተምር ያው እሱ ስለ ኢየሱስ ነው የሚያስተምረዋል። ሁሌ ይህን ብቻ ሰው እንዴት ያስተምራል? ስለ ሽምግልናም ስለምንም ስለምንም ነው ሰው ማስተማር ያለበታል። ወገኖች፣ ስለ ሽምግልና ተምሮ ሽማግሌ የሆነ ሰው እስቲ ንገሩ፣ እንዴት ነው ሰው ሽማግሌ የሚሆኑ? በእድሜ ሽማግሌ ይሆናል፣ በመቆየት ብዛት ይሸመግላል። በስልጠና ሽምግልና እኔ ሰምቻለሁ፣ አይታችሁ ታውቃላችሁ። በስልጠናና በትምህርት ሽምግልና የለም። አያችሁት? ስለ ኢየሱስ ሰው ሲማር ሊያድግም ሊበስልም እንደሚችል ሙሉ ጠፍቶታል ያገልጋይ። ስለ ጌታ ስለ ኢየሱስ ክርስቶስ ስንማር ምን እንሆናለን? እናድጋለን። ክብር ለእግዚአብሔር። ብዙ ክርስቲያኖች ወደ ጌታ ቤት ሲመጡ መንፈሳዊ እድገታቸውን ስለሚገቱ ነገሮች ነው የምናገረው። በዚህ ቦታ ላይ ስብከት አለ፣ ትምህርት አለ፣ ተግሳጽ አለ። እነዚህ ነገሮች እኔ በሶስት ከፍላቸዋል። ስብከት ለወንጌላዊ፣ ማስተማር ለአስተማሪ፣ ተግሳጽ ለነቢይ። ነቢይነት በአሁኑ ጊዜ በብዙ መልክ ነው የሚታየው። ወንጌላዊ እንረዳለን። መቼም ወንጌላዊ የሚባለው ነገር ወንጌል ሳይሰብኩም ወንጌላውያን ሰዎች እንደሚባሉ ለምደናል፣ አይተናል። ወንጌላዊነት ለወንጌል ወንጌል ከሰበከ ሰው ወንጌላዊ ነው። ወንጌልን ደግሞ ካስተማረ አስተማሪ። ክብር ለእግዚአብሔር። በመገሰጽ አገልግሎት ካገለገለ ደግሞ ሰው ምንድን ነው? ነቢይ ነው። ነቢይነት የሰውን ገባናና ምስጢር በመግለጥ አይገለጥም። በጉዲም ሆነ በአዲስ ኪዳን ነቢይነት ምን መልክ እንዳለው በጥቂቱ ዛሬ በደንበኛ በሚገባቸው ሁኔታ አሳያችኋለሁ ወገኖች፣ እግዚአብሔር ያስተማረኝ። ስለዚህ በዚህ ቦታ ላይ ሐዋርያ ጳውሎስ በብዙ ቁጥር ነው የሚናገረው። ምን ይላል? እየሰበክን በጥበብ ሁሉ እያስተማር ማለት የማስተማር ዘዴዎች አንድ አይደሉ። ብዙ ጥበብ አለ፣ እግዚአብሔር የሚሰጠው ጥበብ አለ ሰዎችን ለማስተማር ብዙ ጥበብ አለ። እነዚህ ሁሉ ጥበቦች እየተጠቀምን ክብር ለእግዚአብሔር እየተጠቀምን እያስተማር እየገሰጸን ደግሞ ሰዎችን እያስጠነቀቀን ዋርኒንግ እየሰጠናቸው እያሳሰብናቸው ምን እናደርጋለን? በክርስቶስ ፍጹም ሰው እንዲሆኑ እናደርጋለን። እነዚህ ነገሮች በሚዛን ተጠብቀው ክርስቲያኖች የሚገለገሉ ካልሆነ መንፈሳዊ እድገት ሊገፈጽም አይችልም። እነዚህ ነገሮች እንዴት ሲሪየስ እንደሆኑ አብረን እንመለከታለን። ወንጌል መሰበኩ ብቻ ሰው ጌታን ተቀበለ ተብሎ የክርስትና ህይወቱ ጥሩ አካሄድ፣ ጥሩ ፍጻሜ፣ ጥሩ እድገት ሊያሳይ ፈጽሞ ሰው አይችልም። ለምን? ሰዎች የእግዚአብሔርን ቃል እየተመገቡ እንዲያድጉ እየተማሩ እንዲያድጉ መደረግ አለበት። እየተመገቡ እንዲያድጉ ደግሞ እንቅፋት የሚሆንባቸው ነገር የሚገስጽ የትንቢት አገልግሎት በቤተ ክርስቲያን ውስጥ መኖር አለበት። እግዚአብሔር የተመሰገነ። ሰዎች ጌታን ከተቀበሉ በኋላ መንፈሳዊ ህይወታቸው ላይ ትልቅ እንቅፋት የሚሆን መንፈሳዊ አፒታይታቸውን የሚገድል የቃሉን የመመገብ ፍላጎትን ገዳይ የሆነ ነገር በብዙ ሰዎች ህይወት ውስጥ ይገለጣል፣ በእኔም በእናንተም ህይወት ውስጥ። እነዚህ ነገሮች በጣም ከባድ ነገሮች ናቸው፣ እንድንመለከታቸው ይገባል። በርካታ ሰዎች ፍጹም ሐዋርያቱ የትምህርታችን ውጤት፣ የስብከታችን ውጤት፣ የትምህርታችን ውጤት፣ የተግሳጻችን ውጤት በክርስቶስ አንድን ሰው ፍጹም አድርገን ማቀረብ ነው ይላል። ይሄ ኢን ኤንድ ፕሮዳክቱ ነው፣ የመጨረሻው የአገልግሎታችን ውጤት አንድ ፍጹም ሰው ማቅረብ ነው ይላል። አገልጋይ የሆነ ሁሉ ይሄንን መመዘን አለበት። አገልግሎቴ ይሄንን ካላመጣ አገልግሎቴ ትክክል አለ። ክርስቲያን የሆነ ሁሉ ሲገለገል የሚገለገልበት ቤተክርስቲያን ውስጥ የምትገለገሉበት ቤተክርስቲያን በልማድ እንደ ኦርቶዶክስ ቤተክርስቲያን እንደ ካቶሊክ ትራዲሽናል እንደሆነ ነገር መውጣት መግባት አትችሉም። ይሄ ነገር ሊገኝ በሚችልበት ሁኔታ መገልገል አለባቸው። እንደዚህ ባለ መንገድ አገልግሎት ካልተካሄደ ነገሮች መለወጥ አለባቸው። ለምን? የመጨረሻ ውጤት በክርስቶስ ፍጹም የሆነ ሰው ማቅረብ ነው። ክብር ለእግዚአብሔር። ይሄ ውጤት ከሌለ ምንድን ነው ታዲያ የሚካሄደው? ቤተክርስቲያን መውጣት መግባታችን ጥቅሙ ምንድን ነው? ተምረን ሰርተፍኬት አናገኝ፣ ስራ እናገኝበት። የእኛ ህይወት መለወጥ አለበት። በክርስቶስ ፍጹም ሰው ሆነን ለእግዚአብሔር መቅረብ አለበት። ክብር ለእግዚአብሔር። ይሄ እንዳይሆን በቤተክርስቲያን ውስጥ ችግር አለ። ሰዎች ጌታን ይቀበላሉ እና ይጠመቃሉ፣ ከዛ በኋላ ወደ አገልግሎት ወይም መደባሉ ያው ተቀብሏል ቸርች እስከመጣ ድረስ ሰውየ ምን ችግር የለው። እና በእንደዚህ ያለ ሁኔታ በጅምላ የሆኑ ሰዎች በቤተክርስቲያን ውስጥ ይመላለሳሉ። የእግዚአብሔርን ቃል ሲመገቡ ዝም ብሎ በመጽሐፍ ላይ ቴክስት ቤዝድ የሆነ ትምህርት ብቻ ይማራል። የምንማረው ትምህርት እኛን የሚሰራ ነው እንጂ አንጎላችንን ኢንፎርም የሚያደርግ ትምህርት ተምረን የእግዚአብሔር ሰዎች አለ። የምንማረው ትምህርት ሊለውጠን ሊሰራ በክርስቶስ ኢየሱስ በእግዚአብሔር ፊት ፍጹም ሰው ሆነን ልንቀርብ የሚያስችል ትምህርት መማር አለበት። አገልጋይ ሁሉ አገልግሎቱን መፈተሽ አለበት፣ መመዘን አለበት። ቤተክርስቲያን አገልግሎቷን መፈተሽ አለባት፣ መመዘን አለባት። ይህንን ውጤት የማመጣ አገልግሎት ሁሉ አገልግሎት ብለን ብንሄድ ውድ ወገኖች ብዙ መንፈሳዊ ችግርና ኬዎስ እንፈጥራል። ዛሬ ቤተክርስቲያን ደክማ አገለገልኳቸው የምትላቸው ሰዎች ለብዙ ስህተት ነገር አልፈው እየተሰጡ ስንት የሆነ ችግር ውስጥ እየገቡ እየተማገዱ ያለበት ጊዜ ነው። ይህ እንዴት ሊሆን ይችላል? ይህ ዝም ብሎ የሚሆን ነገር አይደለም። አግባብ የሆነ ምግብ የተመገቡ ሰዎች አላደለም? እንዴት እንደዚህ ባለ መንገድ በእንደዚህ ሁኔታ ህይወታቸው ሊሆን ይችላል? እግዚአብሔር ይህ እንድናስተውል ይርዳል። ሰዎች በትክክል የእግዚአብሔርን ቃል እንዳይመገቡ እንቅፋት የሚሆናቸው ነገር ምንድን ነው? የእግዚአብሔርን ቃል መመገብ፣ የእግዚአብሔርን ቃል መመገብ ማንም ሰው ሊመገብ አይችልም። የእግዚአብሔርን ቃል ለመመገብ ሁሉ ወገኖቼ በሰዎች ህይወት ውስጥ ዝግጅት ያስፈልጋል። አንደኛ ጴጥሮስን አውጥተን እንመለከታለን። ጴጥሮስ በዚህ ጉዳይ ላይ በጣም ጥሩ የሆነ ነገር ይናገራል። ባለኛ ጴጥሮስ ምዕራፍ 2 ላይ እንግዲህ ክፋትን ሁሉ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን አስወግዳችሁ ይላል። እነዚህ ነገሮች ጳውሎስ በጥቂቱ ተናገራቸው እንጂ ሌሎችም ብዙ ነገሮች ሊኖሩ ይችላሉ። ከነዚህ ጋር በባህሪው የሚቀራረብ ነገር ባለ መልክ ያለው ነገር ሳናስወግድ የእግዚአብሔር ቃል ምግብ ሊሆንልን አይችልም። እኔ መቼም እግዚአብሔር በልቤ ያኖረውን ማስተውለውን እግዚአብሔር እንድታስተውሉ ለእናንተ ይርዳችሁ። ይህ ዝም ብዬ ለማለት ብየምነው ነገር አይደለም። መጽሐፍ ቅዱስ የሚለውን ልባችሁን ጥላችሁ ተመልከቱት። ክፋት፣ ተንኮል፣ ግብዝነት፣ ቅናት፣ ሐሜት እነዚህን የማያስወግድ ሰው የእግዚአብሔርን ቃል ሊመገብ አይችልም። ስልጠና ወስዶ ሊጨርስ ይችላል። ቤተክርስቲያን ሰርቲፊኬት ልትሰጠው ትችላለች እና ቤተክርስቲያን ፕሮግራም ተካፍሏል። ኢንቴሊጀንት ሊሆን ይችላል። የተማረውን ነገር ሁሉ ሊጽፈው ይችላል ቢፈልግ። ነገር ግን ያ ሰው መንፈሳዊ ተመገበ ማለት አይቻልም። መንፈሳዊ ነገር እንደ ምግብ የሚመገብ ሰውና የጭንቅላት ኢንፎርሜሽን በጭንቅላት ውስጥ የሚገባ ኢንፎርሜሽን የሚያገኝ ሰው አንዳለ። ክብር ለእግዚአብሔር። እኔ ከኑሮ ጀምሮ ሳገለግል የሰዎችን አሰማማቸው እመኑኝም እነግራችሁ ነገር አሰማማቸውና አመጋገባቸውን አይቼ አገልጋይ እንደሚሆኑ ነገ በእግዚአብሔር ቤት ትልቅ ኃላፊነት እንደሚወስዱ ባለሸክም እንደሚሆኑ ባላደራ እንደሚሆኑ ይታወቀኛል። በመገለጥ አይደለም፣ በማስተዋል አመጋገባቸውን አይቼ የእግዚአብሔርን ቃል የሚወስዱበትን አወሳሰዳቸውን አይቼ ስለነዛ ሰዎች መናገር ይችላል። ውድ ወገኖች፣ አመጋገባችን አስተዳደጋችንን ያሳያል። ለምን? በክርስቶስ ፍጹም ሰው ሆነን የምንቀርበው በሚሰበክልን፣ በምንማረው ትምህርት፣ በምንገሰጸው መገሰጽ ከሆነ የእግዚአብሔር ነገር ወደ እኛ መጥቶ የምንወስድበት አወሳሰድ መንፈሳዊ ይዘታችንና ኳሊቲያችንን ይወስናል። ክብር ለእግዚአብሔር። ቤተ ክርስቲያን መጥታችሁ ከሰዎች ጋር ሶሻላይዝ ብታረጉ፣ ወዳጅ ጓደኛ ብታበጁ፣ በተለያየ አገልግሎት ኮሚቴ ብትሳተፉ የእድገታችሁ መለኪያ በዛ ውስጥ የለም። የእግዚአብሔር ቃል እኔና እናንተን ሙሉ ሰው ሆነ ለመገኘት በክርስቶስ ፍጹም ሰው ሆነ ለመቅረብ ወሳኝ የሚሆነው ነገር አገልግሎት ሳይሆን በእግዚአብሔር ቃል የተሰራ ህይወት፣ የእግዚአብሔርን ቃል በመመገብ የሚገኝ የህይወት ለውጥ እንደሆነ ይህንን መረዳት ማስተዋል አለብን። ክብር ለእግዚአብሔር። ዛሬ ሰይጣን የሚሰራቸው ቴክኒኮች ምን እንደሆኑ ታውቃላችሁ? ሰዎች ለእግዚአብሔር ቃል ያላቸው ፍላጎት እንዲሞት ነው የሚያደርገው። እና ቤተክርስቲያን ሄደው ቢዘምሩ ደስ ይላቸዋል። እና ብዙ ሰዎች ዛሬ ነቢይ የሚፈልጉት ትንቢት የሚፈልጉት ስለ እነርሱ ፐርሰናል ላይፋቸው ኢንፎርሜሽን እንዲያገኙ። እግዚአብሔር በትንቢት ሊናገር እንደሚችል አምናለሁ። ነገር ግን እንደአሁኑ ዘመን ትንቢት አለ። ይህ አሁን ያለውን ትንቢት የምትሉ ከሆነ እኔ ልንገራችሁ፣ እኛ ነውራችን ለኦርቶዶክሶቹ እንኳን አንገታችን ሰብሯል ለመመስከር እስከማንችል። ይህን ትንቢት የምትሉ ከሆነ በጣም ትክክል አለ። እግዚአብሔር የተሰበሩ ሰዎችን ሊያጽናና ሰዎችን ግራ በገባቸው ነገር መልስ ሊሰጥ በሀገርም ሆነ በግለሰቦች ህይወት በቤተ ክርስቲያን ጉዳይ እግዚአብሔር ሊናገር ይችላል። እንዲህ ያለ አገልግሎት ሊመጣ ይችላል። እኔ ግን ለቤተ ክርስቲያን መታነጽ ይሰራል ብዬ የምለው ትንቢት ግን ምን እንደሆነ አሳያችኋለሁ። መጽሐፍ ቅዱሳዊ ማስረጃ በህይወት ያየሁትን ሁሉ አሳያችኋለሁ። ስለዚህ ዛሬ ቤተ ክርስቲያን ውስጥ ሰዎች ለእግዚአብሔር ቃል ለሚመጣ ለሚያንጸን ትንቢታዊ አገልግሎት በእግዚአብሔር ቃል ለሚመጣ ለሚመግበን ትምህርት ወደ ጌታ ለሚያቀርበን ስብከት ዝግ ነው። ይህንን አፒታይታችንን የገደለውን ነገር ሁሉ እግዚአብሔር ያንሳል። ስለዚህ በዚህ በአንደኛ ጴጥሮስ ምዕራፍ 2 ላይ አማኞች ወደ ጌታ ሲመጡ ዳግመኛ ይወለዳሉ። ጌታ ኢየሱስን ሲቀበሉ ሲያምኑት በጌታ ማንነት በማንነቱ ላይ ሲያምኑ ዳግመኛ መወለድ እንደ ሆስፒታል አላደለም። ቤተክርስቲያን አርግዛ የምትወልድበት ነርሰሪ ምናምን ነገር የለም። በወንጌል ነው ሰዎች የሚወለዱት። ምክንያቱም ጴጥሮስ ሲናገራ ምዕራፍ 1 ላይ ከፈብላችሁ ብታዩ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ክብር ለእግዚአብሔር። ስለዚህ ዳግመኛ ውልደት የተገኘው በእግዚአብሔር ቃል ነው። ያ ለዳግመኛ ልደት ምክንያት የሆነ ወንጌል የሰማነው ወንጌል በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንድናምን ነው የሚያደርገን። በጌታ በኢየሱስ ስናምን ነው መንፈስ ቅዱስ የሚያድነን። በጌታ በኢየሱስ ስናምን ነው መንፈስ ቅዱስ መያዣው ነው የሚሰጠው። መንፈስ ቅዱስ እኛ ጋር ሲመጣ የልጁ መንፈስ ነው እኛን የልጆች ልጆች ያደርገን የልጅነት መንፈስ ነው የሚሰጠው። ክብር ለእግዚአብሔር ነው። ክብር ለእግዚአብሔር። ስለዚህ ሰዎች ኢየሱስ ክርስቶስን ሲያምኑ ያ መንፈስ ቅዱስ ማተም ይሆንላቸዋል፣ መያዣ ሆኖ በውስጣቸው ይኖራል፣ የልጅነት መንፈስ ይሆንላቸዋል። እግዚአብሔር ስም የተባረከ። በዮሐን በኤፌሶን ምዕራፍ 1 ላይ ጳውሎስ ይህን ነው የሚናገረው። አብረን እንመልከተው አንድ ጊዜ። ምናልባት ለብዙ አዳዲስ ለሆኑ ሰዎችም መሰረት እንዲሆንላቸው በማሰብ ነው። ምዕራፍ 1 ቁጥር 13 ጀምሮ እናንተ ደግሞ የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ። አያችሁ ጴጥሮስ በእግዚአብሔር ቃል በማይጠፋ ቃል ለዘላለም በሚኖር ቃል ተወለዳችሁ የሚለውን ጳውሎስም ይናገራል። ይሁን የመዳናችሁን የእውነትን ቃል የመዳናችሁን ወንጌል ሰምታችሁ። ወንጌል ሰው ሲሰማ ጀነራል ነገር አይደለም የሚሰማው፣ ስፔሲፊክ ነገር ነው። ስለ ኢየሱስ ብቻ ነው የሚሰማው። ክብር ለእግዚአብሔር። እውነተኛ ወንጌል ሲሰማ ኢየሱስ ክርስቶስን በጠራ ለብቻው ነው ወንጌል የሚያቀርበው። የእግዚአብሔር ስም የተባረከ። ጳውሎስ ወንጌል ምን እንደሆነ በሮሜ ምዕራፍ 1 ላይ ሲናገር ይህም ወንጌል ይላል። ምዕራፍ 1 ላይ ከቁጥር 2 ጀምሮ ብትመለከቱ ጳውሎስ ለዚህ ወንጌል ነው ሐዋርያ ሆኜ የተረጀሁት ይላል። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል፣ ስለ ሌላ አይደለም። ክብር ለእግዚአብሔር። ስለዚህ ይሄ ስለ ልጁ የሆነውን ወንጌል ጳውሎስ የተለየለት ሐዋርያቶች የተለዩለትን ወንጌል ስለ ልጁ የሚናገረውን ወንጌል አንድ ሰው ሰምቶ ሲያምን ምንድን ነው የሚያደርገው? መጨረሻ ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ ይላል። ስለዚህ ወንጌል የሰማ ሰው የእምነቱ ማረፊያ ኢየሱስ ነው። ወዲያውኑ በመንፈስ ቅዱስ ይታተማል። ምን ይላል? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ይላል። ስለዚህ ጴጥሮስ በሚነግረን በመልእክቱ ላይ እንደምንመለከተው ውድ ወገኖቼ የእግዚአብሔርን ቃል ስንሰማ እኔና እናንተ ዳግመኛ እንወለዳለን። ይሄ ዳግም የተወለድንበት ህይወት ማደግ አለበት። በቃል ተወልደናል፣ በቃል እናድጋለን። ክብር ለእግዚአብሔር። ምግባችን ምንድን ነው? የእግዚአብሔር ቃል። ምግባችን የእግዚአብሔር ቃል ነው። ምግባችሁ መዝሙር አይደለም። ምግባችሁ ቤተክርስቲያን ሃንጋውት ማድረግ አይደለም። ምግባችን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ፕሮፐር በሆነ መንገድ እየተማረ የማይመገብ ሰው ሊያድጋችሁ። የሰዎች እድገት በቤተክርስቲያን ውስጥ በአመት አይቆጠርም፣ እንዳመጋገባቸው ነው እድገታቸው ይቆጠራል። ጌታን ከተቀበልኩ 20 አመት ነው ብሎ ህፃን ልጅ የሚሆን ሰው አለ። የአንድ አመት ክርስቲያን እድሜ እንኳን የሚበቃ የሌለው ሰው አለ። ባይዘ ወይ ብዙ ሰዎች በሰውነታቸው ሊጫጩ ይችላሉ፣ በአይምሯቸው ሊጫጩ ይችላሉ። በመንፈሳዊ ነገር ግን ብዙ አመት በእግዚአብሔር ቤት ቆይቶ የሚኖር ሰው መንፈሳዊ ህይወቱ ይደነዘዛል እና ይሞታል። መንፈሳዊ አፒታይትም የለው። እንደገና የመድኃኒዓለም ወንጌል ይሰበክለት ያስፈልጋል። እስከዚህ ድረስ መንፈሳዊ ችግር እንዳለ ማወቅ አለብን። ስለዚህ ይሄ ዳግም የተወለድንበት ህይወት በውስጣችን ያለ ህይወት በቃሉ ወንጌልን ሰምተን በክርስቶስ አምነን ያገኘነው ህይወት መንፈስ ቅዱስ በውስጣችን አድሮ የእግዚአብሔር ልጆች አድርጎ ሊያኖረን የተሰጠን ህይወት ማደግ አለበት። በምን ያድጋል? የቃሉ ወተት በመመገብ። በዚህ ቦታ ላይ ምዕራፍ 2 ቁጥር 2 እና 3 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ። ክብር ለእግዚአብሔር። ቀምሳችሁ እንደሆነ ስትድኑ ፍቅሩን ቀምሳችሁ ከሆነ የመዳን ወንጌል ሲነገራችሁ የጸጋውን ጣዕም አይታችሁ ከሆነ
የእግዚአብሔርን ፍቅር በወንጌል አጣጥማችሁ ሆነ በጥቂቱ የቀመሳችሁትን በስፋት ተቀበሉት ይላል። እደጉበት ፋፉበት ይላል። አሁን ለመዳን በርሱ እንድታርጉ በዚህ በቀመሳችሁ ጸጋ በወንጌል እውነት አያችሁት ለመዳን በርሱ እንድታርጉ ይላል። አሁን እንደተወለዱ ሕፃናት የቃልን ወተት ተመኙ ተመኙ ባሉስ ስንት ሰው ነው እግዚአብሔርን ቃል ለመማር ለመነገር እንደ ንግድ የሚመኝ ኢንፎርሜሽን ለማግኘት ሊያነበው ይችላል። መጽሐፍ ቅዱስን እንደ ሁለት ወር እያወጣ ነገ ለሚገጥመው ነገር እግዚአብሔር እንዲናገረው ሊያነብ ይችላል። እና ብዙ ሰዎች መጽሐፍ ቅዱስን የህሊና ወቀሳ እንዳይኖራቸው በግድ ሊያነቡት ይችላል። እንደ ንግድ ግን ስንት ሰው ያለ። ውድ ወገኖች በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ የእግዚአብሔርን ቃል የሚመገብ ናፍቆት ከሌላችሁ አታድጉ። ይሄ ነገር መለወጥ አለበት። ቤተ ክርስቲያን ያረጀንበት የቆየ ችግር ስለሆነ በመንፈሳዊታችን ላይ የሚታየው መጫጫት በመንፈሳዊ ጉብኝት አይደለም። እዚህ ላይ ነው በሽታችንና ችግራችን። እግዚአብሔር ይህንን ይለውጥልን። የቃሉን ወተት መመኘት እንዲህ ያለ አይነት ፓሽን ናፍቆት እንደ ምግብ የእግዚአብሔርን ቃል የማያይ ሰው ብታምኑ ባታምኑ በምንም አይነት ሊያደጋጅ የተወለድነው በእግዚአብሔር ቃል የምናድገው በምን? በእግዚአብሔር ቃል። ክብር ለእግዚአብሔር። የእግዚአብሔርን ቃል እንዳንመኝ የሚያደርገው ነገር ሚስጥር ምንም የለው። ሐኪሞች የሰውን በሽታ ለመረዳት ብዙ ጊዜ ሊቸገሩ ይችላል። እግዚአብሔር ግን መስታወት በሆነው ቃሉ መርማሪ በሆነው ቃሉ እያንዳንዳችንን ዛሬ ሊናገረን ይችላል። ምዕራፍ 2 ቁጥር 1 ያነበብኩላችሁ ክፋት በውስጣችሁ ክፋት አለ በውስጣችሁ። አገልጋይ ብትሆኑ ሽማግሌ ብትሆኑ ምዕመናን ብትሆኑ በየትኛውም አይነት ሁኔታ ቤተክርስቲያን ብትሳተፉ ክፋት ውስጣችሁ አለ። ኢትስ አ ኪለር። መንፈሳዊ አፒታይታችሁን ይገልባችሁ። ቅናት በውስጣችሁ አለ። ተንኮል አለ በውስጣችሁ። ሐሜት አለ በውስጣችሁ። እነዚህ ነገሮች ባህሪ ሆነው አብሯችሁ ያረጁ ከሆነ መንፈሳዊታቸው ህይወታቸውን የገደሉ ብቸኛ ምክንያቶች ችግሮች እንደሆኑ ምልክት እንደሆነ መጽሐፍ ቅዱስ እንደሚናገር ማወቅ አለብን። እዚህ ላይ ነው የነቢይ አገልግሎት የሚያስፈልገው። ነቢያት ስራቸው የእግዚአብሔር ህዝብ አፒታይቱን የሚገልበት እንደነዚህና ከዚህ ጋር የሚያያዙ ባህሪያቶች ክፋት፣ ተንኮል፣ ግብዝነት፣ ቅናት ቤተክርስቲያን ውስጥ ካለ አገልጋዮቹን ልባቸውን በዚህ የሚበላ ነገር ካለ እንዴት ህዝቡ ሊመግቡት ይችላል? ሽማግሌዎቹ በእንደዚህ ያለ አይነት በሽታ የተለከፉ ከሆነ የእግዚአብሔር ህዝብ እንዴት ሊመገብ ይችላል? ምዕመኑ በእንደዚህ ያለ በሽታ የተለከፈ ከሆነ እንዴት የእግዚአብሔርን ቃል ሊመገብ ይችላል? አንዴ ጀምረነዋል። ቸርች አውራን ማረግ ብቻ ነው። መዘመራን ይቆማሉ፣ ይዘመራል፣ ቃሉ ይነበባል። የደነዘዘ ህይወት የሌለበት ምግብ የሌለበት ሰው የማይመገብበት የማይፋፋበት አገልግሎት ራን እያደረግን ልንኖር እንችላለን። በዚህ የደነዘዘው ምእመን ነገ አንዱ ጩሉልኝ ለገንዘቡ ሲል እያታለለው በትንቢት ይኸው እንደሚወስዷቸው ይወስዷቸው። ቤተ ክርስቲያን ትሞታለች። ዋስትና የለም። ቸርችን ዋስትና የሚሰጣት ህንፃ አይደለም። ቸርችን ዋስትና የሚሰጣት ገንዘብ አይደለም። እነዚህ ነገሮቻችን ከኛ ተፈነቃቅለው እንዲወጡ እግዚአብሔር ፕሮፌቶች ሊያስነሳብን ይገባል። ነቢያቶች የሰራዊት ጌታ እግዚአብሔር ይላል እንደዚህ ሆንሽ እንደዚያ ያልሽ ማለት አይደለም ያለባቸው። የሰዎችን ህይወት የሚመረምር የሰዎችን ህይወት የሚናገር በስብከት በትምህርት የሚገለጥ ፕሮፌቲክ ትምህርቶች መውጣት አለባቸው። ለእነዚህ ያሉ ትምህርቶች ይጎለጉላል፣ ሰዎች ይወቀሳል። ያን ጊዜ ክፋታቸው ይታያቸዋል፣ ተንኮላቸው ይታያቸዋል፣ ግብዝነታቸው ይታያቸዋል፣ ቅናታቸው ይታያቸዋል። እንዲህ ያለ ትምህርት ባለበት ቦታ እሳት ፊት እንደመቆም ነው። ማንም ሰው ሰርቫይቭ ማድረግ አይችልም። በእንዲህ ያለ ሁኔታ ለማገልገል ራሳቸውን ለመስቀሉ አሳልፈው የሰጡ ለጌታ ለኢየሱስ ክርስቶስ ነፍሳቸውን የተወራረዱ አገልጋዮች ያስፈልጋሉ። አለበለዚያ ቤተክርስቲያን ትምህርት እያመረተች ስልጠና እያደረገች ክፋት ቤተክርስቲያኑ እየተንተከተከ ክርስቲያኑ የጎሪጥ እየተያየ በተንኮልና በግብዝነት እየተመላለሰ አሉ የራኒንግ ቸርች ኖ ራሳችንን እያታለን እንደሆነ ልናውቅ ይገባል። በቤተ ክርስቲያን ውስጥ እነዚህ ኤሌመንቶች እነዚህ ፋክተሮች እነዚህ በሽታዎች እስካሉ ድረስ ማደግ የሚባል ነገር የለም። እንደውም እነዚህ ክፋቶች ባሉበት ቦታ ሰዎችን እናሰለጥናቸዋለን፣ ኢኩዊፕ እናደርጋቸዋለን። ክፋታችንን ይማራል። ለካ እንደሆነ መኖር ይቻላል እንዴና? ተንኮላችንን ይማራል። ግብዝነታችንን ይማራል። ለካ እንደሆነ መኖር ይቻላል እንዴ? እናስተምራቸው we disciple them በስብከት ላይሆን ይችላል፣ በትምህርት ላይሆን ይችላል። ነገር ግን ባኗኗራችን፣ ባካሄዳችን፣ በንግግራችን የእግዚአብሔር ሰውነትን ከኛ ሊያገኙ አይችሉም።
ውድ ወገኖቼ እግዚአብሔር እንድንሰሙ የሚፈልገው መልእክት ነው። እኔም ልንገራችሁ እግዚአብሔር እንድንሰሙ ይፈልጋል። የእግዚአብሔር ስም የተባረከ ነው።
ስለዚህ ለወንድማማች መዋደድ ዝም ብሎ ፍቅር እንደው ፍቅር ወዳለው አይናት ይብራዛ ነው ወዳለው ነው ወዳለው እየተማማለ
በጎን ስንቱ በጭቤ እሺ አላደረንም ይወጋጋል አይደል? ሌላው ሌላው መንገድ ይዘጋል። ቤተክርስቲያኑስ ተንኮል አለ ማለት ፍቅር አለ ማለት ነው? ተንኮል ካለ ፍቅር አለ? ክፋት ካለ ፍቅር አለ? ግብዝነት ካለ ፍቅር አለ? ቤተክርስቲያን ጥናት ካለ ፍቅር አለ? ቤተክርስቲያን ሊሆናች ነፍሳችን በዚህ ነገር ታጥቃ ያለች በጌታ በኢየሱስ ክርስቶስ ጸጋ ልትለመልም አትችል። እግዚአብሔር ይሄንን አይተን ሳይብሏት ጸጋ ይስጣል። ክብር ለእግዚአብሔር። ዝም ብንላቸው ስነስ ዝም ብንላቸው ያንዳንዱ የሽማግሌ ጉባኤ፣ ያንዳንዱ የአገልጋዮች ጉባኤ፣ ያንዳንዱ ኮሚቴ ጦረኞች የሚሰበሰቡበት ያንዳንዱ ክፋት የሚንተከተክበት ቦታ ይሆናል። ከእናንተ ዘንድ ጦርና ጠብ ኮዴት ይመጣሉ አለ ያዕቆብ። ሶስቱን ወዳጆች እናደራጃቸዋለን። በትምህርት በስብከት ባልሆነ መንገድ ዲሳይፕል ያደረግናቸው በተንኮላችን በክፋታችን በቅንዓታችን ያደራጀናቸው ያስተማርናቸው ሰዎች ይደራጃሉ። እናሰልፋቸዋለን፣ ወታደር እናደርጋቸዋለን። አልፈን ተርፈን ጅሉታ የለን። እንደኛ እንዲጠሉ፣ እንደኛ እንዲተረኮሉ፣ እንደኛ ግብዞች እንዲሆኑ ወሬ እናጠጣቸዋለን፣ አሉባልታ እናጠጣቸዋለን። ነፍሳቸውን እንመርዛለን። ነፍሳቸው ልትጸዳ የሚገባውን የራሳችንን ክፋት የተራሻችን የቁሻሻችን መጣ ያናረጋቸው። በእንደዚህ ሁኔታ ቤተክርስቲያን ትሰራለች? ይሄ ከሰማይ መጣ ከሩቅ ቦታ መጣ የሌላ የፕላኔት ቋንቋ ነው የምናገረው? ልንገራችሁ የእግዚአብሔር ቤት ኢየሱስ ክርስቶስ የሞተላትን ቤት እብሪተኛ አገልጋዮች እብሪተኛ ምእመናን በክፋትና በተንኮል የሚመላለሱ አገልጋዮችና ሽማግሌዎች ምእመናን ሊያበላሿት አይገባም። ለሃይማኖታችን መጋደል አለብን። በእግዚአብሔር ቤት ፍቅር ሊያይን የሚችልበትን ነገር ማድረግ የሚታይበትን ነገር ቤተ ክርስቲያን የምትመላለሱት መመላለስ ሁሉ በክርስቶስ ፍጹም ሰው ሆናችሁ የምትቀርቡበት ሁኔታ ሊገኝ የሚችልበት ነገር በግድ መገኘት አለበት። በትምህርት ብዛት የእግዚአብሔር ሰዎች አትሆኑ። በስብከት ብዛት የእግዚአብሔር ሰዎች አትሆኑ። የእግዚአብሔርን ቃል የምትመገቡበትን ምግብ ሆኖላችሁ በብዙ ናፍቆትና ምኞት የምትመገቡበትን አፒታይታችሁን የገደለ በሽታ ሁሉ ከእናንተ መውጣት አለበት። እምቢ ብን ያዕቆብ እንደዚህ ይላል፣ ጠብና ጦር ከየት እንደሚመጡ ቤተክርስቲያን የጦርነት ቦታ ትሆናለች። ከእናንተ ጥበበኛና አስተዋይ ማን ነው ይላል ምዕራፍ 3 ቁጥር 13 ላይ። በመልካም አኗኗሩ ስራውን በጥበብ የዋህነት ያሳያል። ነገር ግን መራራ እስኪ መራራ ብሎ አይቀፉም ራሱ ቃሉ መራራ መራራ ቅናት አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ያዕቆብ የሚጽፈው እነዚህን መልእክቶች ለክርስቲያኖች ነው። አትዋሹ፣ ግብዞች አትሆኑ፣ ራሳችሁን አታታሉ። ልባችሁ ውስጥ እንዳለ ካወቃችሁ ተቀበሉ፣ እወቁት። ይህ ጥበብ ከላይ የሚወርድ አይደለም፣ ከየትም የሚመጣ። ሶስቱ ወዳጃሞች እዚህ ላይ ተዘርዝረዋል። ምንጊዜም የማይለያዩ ምንጊዜም የማይለያዩ ከየት ነው የሚመጣው ይላል። የምድር ነው ይላል፣ የስጋ ነው፣ የአጋንንት ነው። እነዚህ በምንም አይነት እኛ ተደራጁ ብለን የምናደራጃቸው አይደለም። አንዱ ባለበት ሁለቱ አሉ፣ ሊለያዩ። ውድ ወገኖችን እነዚህ ባሉበት ቦታ ፕሮፌቲክ መልእክት እግዚአብሔር ካልሰጠ ቤተክርስቲያን የምትፈወስበትን በሽታዋ የሚጸዳበትን ችግሯ የሚወገድበት መልእክት ካልመጣ ጉድ ነው የምትሆኑ። ቤተክርስቲያን ጉድ ነው የምትሆኑ። ምን ታደርገዋል እየተባሉ እየተቻቻሉ መኖር ውድ ወገኖች፣ እነዚህ ነገሮች እስካሉ ድረስ ሰይጣን በቤተክርስቲያን ውስጥ የወይኑን አትክልት እንደሚያጠፉ ቀበሮች አጋንንት ያራባል፣ አጋንንት ያራባል። እግዚአብሔር ቤት ሕይወት የሚገኝበት ቦታ፣ የክርስቶስ የክብሩ ወንጌል ብርሃን የሚበራበት ቦታ ጨለማ አይነሱ። አታሟርትብን ትላላችሁ? ይሆናል፣ በደንበኛ ይሆናል። እኔ እግዚአብሔር ያሳየኝን ያስተማረኝን ነገር ነግራችሁ ይሆናል። ወደዳችሁ ጠላችሁ ይሆናል። ንስሐ እየገባ ንጹሕ አየር እየተነፈሳችሁ የሕይወት ቃል እየመጣላችሁ እየታነጻችሁ የእግዚአብሔር ሰዎች ሆናችሁ በእግዚአብሔር ፊት ለመቅረብ ልትፈልጉ ከሆነ ስለ እውነተኛ ሃይማኖት እየተጋደላችሁ ልትቆሙ ይገባል። የእግዚአብሔር ቤት እየተመረዘ ክፋት በቤተ ክርስቲያን እየተንተከተከ መኖር፣ ይህን እያያችሁ ዝም ማለት የለባችሁ። እግዚአብሔር ሆይ ተነስ ማለት አለባችሁ። ነቢያቶች እንዲያስነሳ የተግሣጽ ቀን እንዲመጣ በቤተ ክርስቲያን ውስጥ ያለው ጉድለት ሁሉ እግዚአብሔር ሰዎች በተንኮል የሚያረጉትን ነገር ሁሉ አደባባይ ያወጣ፣ ሰዎችን የሚያስጎነብሳቸው ቃል እግዚአብሔር እንዲያመጣ መጸለይ ያለብን። እንዲህ ብንል ዝም ብንል ምን ታደርገዋል? ለራሳችሁ ድንበራችሁን የጠበቃችሁ ቢመስላችሁ ድንበራችሁ እየጠበበ 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 ሰፎኬት ትሆናላችሁ። ቸርች መጥታችሁ ማምለክ አትችሉ። የህይወት እስትንፋስ መተንፈስ አትችሉ። እንኳን ማደግ ትታችሁ ያላችሁን ታጣላችሁ። ወገኖች እግዚአብሔር የሰጣችሁን በፍቅር የተጀመረው መልካሙን ጸጋ ሰምታችሁ የነበረው ነገር ሁሉ ከውስጣችሁ እየጠፋ 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 ትሄዳላችሁ። ይሄ እውነት ነው። እግዚአብሔር ይህን ልታስተውሉ ይርዳችሁ። የፈለገ አገልጋይ ቢመጣ፣ የፈለገ እግዚአብሔር ሰው ቢመጣ፣ የፈለገ ነገር ብትማሩ እነዚህ ችግሮች ካልተወገዱ በስተቀር መንፈሳዊ ለውጥና እድገት በሰው ህይወት ውስጥ ፈጽሞ ሊመጣ አይችልም። ወገኖች ፈጽሞ ሊመጣ አይችልም። እነዚህ ነገሮች በፍቅር እንድንታገስ እግዚአብሔር አይፈልግም። እግዚአብሔር ፍቅር ኢየሱስ እሱ እንኳን አይታገስም። እናያለን በራእይ ላይ እንዴት አድርጎ ትሪት እንደሚያደርግ እንደነዚህ ያሉ ነገሮች። ጨካኝ ነው ኢየሱስ። በመንፈሱ ልጆች ሆኖ እንዲኖሩ አባባ እያሉ አባቱን እየጠሩ በእሱ ጸጋ እሱ ከአባቱ ጋር በኖረበት ፍቅር የልጅነት መንፈስ እንዲኖሩ የተጠሩ ሰዎች ካልዳነ ህይወታቸው በሚወጣ ክፋት፣ ተንኮልና ምቀኝነት፣ ቅናት ሰዎች ቤተክርስቲያን ሲያገኙ፣ ሲያበላሹ፣ ሲያሳምሙ ኢየሱስ ያሙ ሸር። ስለዚህ እነዚህ ነገሮች ባሉበት ቦታ ሁሉ ጦርነት ይመጣል። ምዕራፍ 4 ላይ ያዕቆብ ይናገራል፣ በእናንተ ዘንድ ጦርና ጠብ ከወዴት ይመጣል? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን? ስለዚህ ሁሉ የራሱን ኮንፈርት፣ እያንዳንዱ የራሱን ክብር፣ እያንዳንዱ የራሱን ጥቅም፣ እያንዳንዱ ቤተክርስቲያን ውስጥ የሚመለከተው የክርስቶስን ያልሆነ ከገንዘብ ከክብር ከተለያየ ነገር ቦታ ከማግኘት ከመታወቅ ጋር በተያያዘ መንገድ የተለከፉ አገልጋዮች፣ የተለከፉ ሽማግሌዎች፣ የተለከፉ ምዕመናን ባሉበት ቦታ የእግዚአብሔር ነገር አያምር። ጦርና ጠብ ይተካል። ከእንደዚህ ነገር ቤተ ክርስቲያን ካልጸዳች እድገት የለም። እግዚአብሔር ይህን እንድናስተውል ያደርጋል። ይሄ ቃሌን አይደለም እናንተ ባይብል ላይ ያለ ነው፣ ይሄ እግዚአብሔር ቃል የሚናገረው። ክብር ለእግዚአብሔር። ስለዚህ እንደዚህ ያሉ ነገሮች ከብልቶቻችን የሚወጡ ከራሳችን የሚወጡ የስጋችንን የልቦናችንን ፈቃድ እናድርግ ስንል ሰሞኑን ሳስተምራቸው ነበር። ማንም ሰው ሰይጣን ፈቃዴን አድርግ ብሎ ደብዳቤ የሚጽፍለት ቴክስት የሚያደርግለት ሰው የለም። ሰይጣን ፈቃዱን የምናደርገው ኢንፎርሜሽን በተለያየ መንገድ በሰው አይልክልም። የሰይጣንን ፈቃድ ለማድረግ ሰዎች ሳይመርጡ ሊያደርጉ ይችላል። ኤፌሶን ምዕራፍ 2 እንደሚነግረን የስጋችንንና የልቦናችንን ፈቃድ እያደረግን በአየር ላይ እንዳለው ስልጣን አለቃ ፈቃድ በፊት ተመላለሳችሁ
ማንንም ሰው በብልቶች ውስጥ ባለ በስጋው ውስጥ ባለ በልቦና ውስጥ ባለ የራሱን ምቾት እዚህ ላይ ምቾት ይላል እግዚአብሔር ቃል የራሱን ክብር የራሱን ጥቅም በቤተ ክርስቲያን ሲፈልግ ሲያራምድ ያገልግሎት ሞቲቫችን እግዚአብሔር ቤት ውስጥ አለንንም ለመታየት በሉት ለመከበር በሉት ለመጠቀም በሉት ያለን ሞቲቭ ዲስኳሊፋይ የሚያደርገን ጦረኞች የሚያደርገን የሚያድጉ ነፍሳት እንዳያድጉ ገዳዮች አገልጋዮች ይሆናል ነፍሰ ገዳይ አገልጋዮች ይሆናል የቤተ ክርስቲያን እድገትም የሚያጣው የጦርነት በመስቀሉ ኃይል ተወገደ ብቻ ክብር ለእግዚአብሔር ክብር ለእግዚአብሔር በየትኛውም ቤተሰብ ውስጥ ጦርነት ባለበት ውስጥ ልጆች ይከሳሉ ይበላሻሉ ይታመማሉ አንድ ጊዜ አንዲት እህት ስልክ ደውላ እባክህ ለልጄ ጸልይልኝ ልጄ ታመመችብኝ አለች ምን ነው አልኳት ትኩሳት ይዟታል በጣም ታመመች አለች ለምን ከባለቤትሽ ጋር አትጸልይም አልኳት እሱን ተወው አለች በቃ ነገርሽ ከሱ ጋር ታጸልሽ አትፈወስ ጦርነት ባለበት ጠብ ባለበት ልጆች ይታመማሉ ይከሳሉ የመብላት ፍላጎት አይኖራቸው እናትና አባት ሲፋቱ ጭቅጭቅ ቤት ውስጥ ሲኖር ልጆች አይለመልሙ እንኳን ባዳጊ ህይወታቸው ትታችሁ ወደፊት ሊኖሩ ባለ የትዳር እንኳን ህይወታቸው ላይ ሪፐርከሽኑ ከባድ ነው የሚያመጣው ሳይድ ኢፌክት ዳሜጁ ትልቅ ነው በእንደዚህ ያለ ክፋትና ተንኮል የተሞሉ አገልጋዮች ባሉባት ቤተክርስቲያን የሚያድጉ ምዕመናን ይሄው በሽታ ይለክፋቸዋል ነገ አገልጋይ ቢሆኑ the same banana አንድ አይነት ባህሪ ነው የሚታየው ወንዶ ገሮች ቤተክርስቲያን የምትፈወስበት የመፈወሻ ቃል አላት የትንቢት ቃል አላት ክብር ለእግዚአብሔር ክብር ለእግዚአብሔር ነዚህ ነገሮች ከኛ ህይወት ውስጥ ተኮልኩሎ መውጣት አለባቸው ተፈነቃቅሎ መውጣት አለባቸው ነዚህ አስወግዳችሁ ነው አፒታይታችሁ የሚመለሰው ይላል እነዚህ ነገሮች ከናንተ አውጥታችሁ ነው አፒታይታችሁ የሚስተካከለው የቃሉን ወተት የምትመኙት እነዚህን ስታስወግዱ ነው አስወግዷቸው ይላል እነዚህን የምትታገሱበት ፍቅር ይስጣችኋል አንድ ጊዜ አንዲት በጣም በድፍረት ብዙ ቤተክርስቲያን ሰዎችን ትናገራለች የመጣው ሁሉ መዘርጠት ትችላለች አፏ ልክፍታ ነው እና ብዙ ጊዜ ምትናገር ታስደነግጣለች ሰዎች እና አንድ ቀን አናገርኳት ስሚ አልኳት መጀመሪያ ነገር እዚህ ቤተክርስቲያን ተቀጥረሽው ይሰራው አልኳት ደሞዝተኛ ነሽ አትሊስት ቢያንስ ቢያንስ እንዳንቺ ተቀጥረው እንኳን እንዳሉ ሰዎችን አስበሽ ማክበር አለ አንቺ እንደፈለግሽ ልትኖር ያዘ ክርስቲያን ነው እንደ ክርስቲያኖች እንደፈለግሽ ልትናገር ወጥ ተሰጠሽ ማለት ድካም ነው አንቺ አንቺ ድካም እዚህ ስፍራ ያለ የስጋሽ አድራሻ መስቀል ላይ ማለት የስጋሽ አድራሻ መስቀል ላይ የማይሰሩ ክርስቲያኖች ለከፋታቸው ለድፍረታቸው ለወራዳ ባህሪያቸው ባለመምጦ ነው የሚኖሩበት ቤተክርስቲያን እንዴት ነው ስሙ እንደዚህ ያለ ነገር ውስጥ ጸጋ አለ ብላችሁ ታምናላችሁ? እንደዚህ ያለ ቤተክርስቲያን ውስጥ እድገት አለ ትላላችሁ? እንደዚህ ያለ ቤተክርስቲያን ውስጥ አፒታይት ይኖራል? እንደዚህ ያለ ቤተክርስቲያን ተወልደው የሚያድጉ ሰዎች ጤናማ አገልጋዮች ይሆናሉ? እንደዚህ ያለ ቤተክርስቲያን ውስጥ ተወልደው ያደጉ ሰዎች ምን አይነት ህይወት እና ተዳርና ኑሮ ነው የሚኖሩት? እግዚአብሔር ቤተክርስቲያንን ይፈውሳል። አሜን። የእግዚአብሔር ህዝብ ሆይ ለነፍስ ንቃ። ለማንም ብላችሁ በይሉንታ አትታሰሩ። የመጣውት የቃሉን ወተት ለማኝ ነው የማንንም አሉባልተኛ ቡድን መሆን አልፈልግም ክፋታቸው እናንተ ላይ ትራሻቸው ደም ሲያረጉባችሁ እኔ ያንተ ቁሻሻ መጣ ያደረው መሏቸ ቁሻሻ አትጣልብኝ አፒታይትን አትዝጉብ የሞተልኝን ኢየሱስ እንዳገኘው ነው ዘይመጣውት አሜን የእናንተን ተንኮል ልጠጣ ወደገኖች ይሄንን ማለት አለባችሁ መናገር አለባችሁ አቋም መውሰድ አለባችሁ አስወግዱ ነው ቻሉ ታገሱ አይደል ለእግዚአብሔር ስጡ አይደል በራሳችሁ ህይወት ላይ እርምጃ ወሰዱ። እንዲህ ያለ ነገር ወደ እናንተ ሲመጣ እኔ ከራሴ አወጣሁትን ካንተ አልቀበልም ነው። ወንድሜ የተለከፍክበት በሽታ እግዚአብሔር ይፈውስ ይበሉት። ቤተ ክርስቲያን ውስጥ ወተት እንዳንመገብ መርዝ አታምጣብን በሉት። እግዚአብሔር በእንደዚህ ሁኔታ ቤተ ክርስቲያን ውስጥ ለውጥ ያመጣል ብያምናለሁ። ክብር ለእግዚአብሔር። እንዲህ ብንልስ አይ ይህን ጌታ ይወቅቱ ይሄ ይወቅ ያላችሁት ጌታ ምን እንደሚያደርግ ላሳያችሁ። ሰባቱ አብያተ ክርስቲያናትን እንዴት እንዳላችሁ ያንን ትፈልጋላችሁ? ኤፌሶን ቤተክርስቲያንን ተመልክቷት ምን መልካም ነገር እንዳለ ስራ ድካምን ትግስትን አውቃለሁ ክፉዎችን ልትታገስ እንዳትችል ይላል። ትጋት አለው የቤተክርስቲያን ከሐሰተኞች ራሱን ይጠብቃል። ነገር ግን ንስሐ ባይገባ ምን አረጋለሁ ይለዋል ኢየሱስ። የቀደመውን ፍቅርን ትተሃል ይለዋል። የቀደመውን ፍቅርን ምን አርጋል? ይህ ሁሉ ትጋት እያለ በጥላቻ የሚደረግ አገልግሎት፣ በቅናት የሚደረግ አገልግሎት፣ በክፋት የሚደረግ አገልግሎት፣ በምቀኝነት የሚደረግ አገልግሎት አገልግሎት አለ። ምን ያደርጋል ኢየሱስ? መቅረዝህን ከቦታ ወስደዋል። ድርግም ያለ ጨለማ ውስጥ ቤተ ክርስቲያኑ ይገባል። ጌታ መቅረዙን ከወሰደ ድርግም ያለ ጨለማ ይሆናል። ይህን ትፈልጋላችሁ? ይህን ትፈልጋላችሁ? ጌታ ኢየሱስ ክርስቶስ መቀረዙን ከወሰደ ጨለማ ይሆናል። እንግዲህ ከወዴት እንደወደቅካስ ንስሐ ገባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐን ባትገባ መቅረዝን ወስዳል፣ ከስፍራ ወስዳል። ጌታ መቅረዙን ከወሰደ ምን አይነት ቤተ ክርስቲያን ይሆናል? መቅረዝ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ የሚበራበት፣ የእግዚአብሔር ክብር ያለበትን ምሳሌ ያሳያል። ቤተ ክርስቲያናችሁ እንደዚህ እንዲሆን ትፈልጋላችሁ? ትፈልጋላችሁ? እኔ እግዚአብሔርን ቃል ነው የምነግራችሁ፣ እዚህ ቤተክርስቲያን አባል አይደለሁም። ብዙዎቻችን የመጣችሁበት ቤተክርስቲያንም አባል አይደለሁም። እኔ ያለሁበት ቤተክርስቲያን መቅረዝ ተወስዶ እኔ ማገልገል አልችልም። እግዚአብሔርን ከምለምነው ነገር ከልቤ ነው የምነግራችሁ። እግዚአብሔር መቅረዙን ከወሰደ እንዴት ያለ ጨለማ ነው! ችሎታ ስላላችሁ፣ ክርስትናውን ስላወቃችሁ፣ ማለት ስለምታረጉት መኖር የምትችሉ እንዳይመስላችሁ። ወሰደ ማለት አለቀ። ኢየሱስ ክርስቶስ ኮምፕሮማይዝ አለ አመቻች። እግዚአብሔር ይህን እንድናስተውል ይርዳል። ለእያንዳንዱ ቤተክርስቲያን ጌታ ኢየሱስ ክርስቶስ የሚናገራቸው ነገሮች በሙሉ በጣም የሚያስደንቁ ናቸው ወገኖች፣ እጅግ በጣም የሚያስደንቁ ናቸው። ክብር ለእግዚአብሔር። የሰምሪኔስ ቤተክርስቲያን ምንም ነገር አልተነገራትም፣ ወቀሳም የለም። ለምን እንደሆነ ታውቃላችሁ? መስቀል ተሸክሞ የሚኖር ቤተክርስቲያን። ሁልጊዜ ስደት ባለበት ቦታ ቤተክርስቲያን ጤናማ ትሆናለች። ጦርና ጠብ ከየት እንደሚመጣ ነግሮናል። ከምንድን ነው ይላል? ከምቾቶቻችሁ ከምቾቶቻችሁ። ከቤተ ክርስቲያን ስም፣ ክብር፣ ጥቅም ሰዎች ሲፈልጉ ከምቾቶቻችን የሚመጡ ነገሮች ናቸው። ስደት እና መከራ ከውጭ ሲመጣባት ቤተ ክርስቲያን ወደ ጌታ ውያ ትሸሻለች፣ ምዕመኑ ሁሉ ይሸሻል። ያኔ ክርስቲያኑ ሁሉ ይጨምቃል፣ መከራ ይጨምቀዋል። የሚመጣበት ስደት መስቀሉን ነው የሚያሳይ። ህይወቴን ብታልፍ ጌታ ትለፍ ነው ይላል። ብታሰር ብታሰር ይላል። ከራሱ ምቾት ይወጣል። ስደት በሌለበት ጊዜ ግን ቤተክርስቲያን በምርጫ መስቀልን ተሸክሞ መኖርን ማስተማር አለባት። ለመመኑ የእግዚአብሔር ህዝብ በምርጫ መስቀል መሸከምን ማወቅ አለበት። የሰምሪኔስ ቤተክርስቲያን በመስቀል ኃይል ስር የምትመላለስ ቤተክርስቲያን ነች። ለክርስቶስ ብላ መከራ የምትቀበል ቤተክርስቲያን ነች። ጴርጋሞን ግን በጣም የሚገርም ነገር ነው የሚናገረው። የጴርጋሞንን ቤተክርስቲያን ያለባትን ጉድለት ሲናገር ጌታ ኢየሱስ ክርስቶስ ቁጥር 16 ላይ እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌ ሰይፍ እዋጋቸዋለሁ ይላል። የቃሉን ሰይፍ እየላከ ይዋጋል። የቤተክርስቲያን ራስ ኢየሱስ እንደዚያ ያደርጋል።
እዚህ ሰባቱ ቤተክርስቲያናት እንደወቅቱ በእጆቹ የከዋክብት የያዛቸው በመቅረዞቹ መካከል የሚመላለሰው ኢየሱስ ነው የሚል ለቲያትሮን ቤተክርስቲያን የሚናገረው ብትመለከቱ የራሱን የቻለ መጠናት ያለበት ነው። ስራን፣ ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትን ከፊተኛው ይልቅ ስራ ይልቅ የኋለኛው እንዲበዛ አውቃለ። ይህ ሁሉ አለ በቤተክርስቲያኒቱ ውስጥ ጤናማ ነገሮች ያልሆኑ ነገሮች እያሉ ኤልዛቤልና ልጆቿ የሚሰሩትን ነገር እያየ ዝም የሚል ቻቸው። እነሆ በአልጋ ላይ ጠላት አለ፣ ከእርሷም የሚያመነዙ ከእርሷ ጋር የሚያመነዝሩትን ከስሯ ንስሐ ባይገቡ በታላቅ መከራ እጠላቸዋለሁ፣ ልጆቿን በሞት እገድላለሁ። ኢየሱስ እንዲህ አለ። ያኔ በጣም ከባድ በሆነ ዘመን በብዙ ችግር የሚያልፉ አብያተ ክርስቲያናትን እንዲህ ባለ ፈርም ጠንካራ በሆነ ነገር የተናገረው ኢየሱስ ትጥቁን አልፈታም። ዛሬም የጌቶች ጌታ ነው። ዛሬም የቤተ ክርስቲያን ራስ ነው። ክብር ለእግዚአብሔር ይሁን። ምዕራፍ 3 ላይ የምንመለከተው የሰርዴስን ቤተ ክርስቲያን ነው። የሰርዴስ ቤተ ክርስቲያን በጣም የሚያስፈራ ቤተ ክርስቲያን ነው። ምክንያቱም ሊሞቱ ያሉ ነገሮች አሉ። እነሱን አስመልክቶ ነው ሊሞቱ ያላቸውን የቀሩትን ነገሮች አጽና ሞታ አለ ነው። ውድ ወገኖች፣ ቤተክርስቲያን እዚህ ደረጃ ላይ ከደረሰች ዳይን ኦን ዘ ቫይን ይላል። ሁኔ ባለውበት አገር ብዙ ቤተክርስቲያኖች ወይኑ ግንዱ ላይ እንዳለን ሞትን ይላል። ዳይን ኦን ዘ ቫይን፣ በወይኑ ግንድ ላይ እንዳለን ሞተናል ይላል። ቤተክርስቲያኖች ይዘጋሉ። ለኢሚግራንቶች አንዳንዴ ይሰጣሉ። ዳይንግ ኦን ዘ ቫይን ሞት አለ። ከጌታ ጋር ነን ያለን ሞት እንችላለን። እግዚአብሔር የሙታን መፈልፈያ ያደርጋል። ፊላደልፊያ ቤተክርስቲያን በጣም መልካም ነገር የተናገረለት ነው። ስሙ የወንድማማች መዋደድ ያለበት ነው። እንደ ስሙ ፊላደልፊያ ቃሌን ጠብቃል። ኳሊቲው እንደ ወተት እየተመገብን የምናድገውን ቃል ያከበረ ቤተክርስቲያን ነው። ቅዱሳንን የሚያሳድገውን ቃል የጠበቀ ቤተክርስቲያን ነው። ጤናማ ቤተክርስቲያን ነው። ስሜን አልካድክም የሚል ሎዶቅያ ቤተክርስቲያን ጌታ ኢየሱስን ውጭ አውጥታ ባለጠጋ ነች ትላለች። እንደገና ጌታ እንድትቀበል እስኪሆን ድረስ ከውጭ ሆነ አንኳኳ። የምትሄዱበት ቤተክርስቲያን እንደዚህ እንዲሆን ትፈልጋላችሁ? በእንደዚህ ያለ ቤተክርስቲያን ውስጥ መውጣት መግባት ትፈልጋላችሁ? ቤተክርስቲያን መለወጥ አለባት። እግዚአብሔር ስም የተባረከ ይሁን። የትንቢት አገልግሎት በዚህ በኩል ምን እንደሚሰራ እንመልከት። ስለ ትንቢት ያላቸውን አመለካከት እግዚአብሔር ይቀይርላችሁ። ሰሞኑን ለልጆች ስነግራቸው የነበረ ነገር ልናገር። ስለ እናንተ በሚነገር ትንቢት፣ ለግለሰብ በሚነገር ትንቢት ቤተ ክርስቲያን አታድግም። ለግለሰብ በሚነገር ትንቢት ቤተ ክርስቲያን አታድግም። ዛሬ ነቢያት ሆኖ የተነሱት የሚናገሩትን ትንቢት ጆሮ ያለው ይስማ። ለግለሰብ በሚነገር ትንቢት ቤተ ክርስቲያን አታድግም። ለቤተ ክርስቲያኑ መታነጽ ያልተነሱ መሆናቸው አንዱ ግልጽ የሆነ የማይካድ ማስረጃ ነገራችሁ። ቤተ ክርስቲያንን የሚያንጽ አይደለም፣ የሚያፈርስ ነው። ከቤተ ክርስቲያን ሰዎችን እያፈለሱ መውሰድ ነው። ለግለሰብ የሚነገር ትንቢት ነው። ለግለሰብ የሚናገሩ ነቢያት የቤተ ክርስቲያን ነቢያት አይደሉም። የቤተ ክርስቲያን ነቢያት ጆብ ዲስክሪፕሽናቸውን ላሳያችሁ። የቤተ ክርስቲያን ነቢያት ኤፌሶን ምዕራፍ 4 ላይ የቤተ ክርስቲያን ነቢያት ጆብ ዲስክሪፕሽናቸው ተናገሩ። ይህን ሰምታችሁ ለግለሰብ የሚነገር ትንቢት ብታነፈንፉ፣ ወገኖች፣ ይህንን ነገር ብትፈልጉ፣ ይሄ ነገር ቢርባችሁ ቢጠማችሁ፣ እመኑን። ይኸው እች ቃል ወገኖች፣ አንድም ታሪክ አታተርፉ። እኔ ከዛሬ 48 ዓመት ጀምሮ ለሰዎች እየተናገርኩ በዚህ ጉዳይ እስከ ዛሬ ድረስ መውዳለሁ። አንድ ወዳጅ ያለ ዞቻችሁ ነግራችሁ የታወቀ ሰው ነው። የዱሮ መጽሐፍ ቅዱስ ለትንቢት መጽሐፊያ የተዘጋጀ መሰላል ብዙ ገጾች ነበሩት፣ 3-4 ለሱ የተነገሩ ትንቢቶች ሁሉ ዛሬ ጽፋቸው ማሎፍ ጉዶች የነገሩት እና እነዚህን በሙሉ ጽፎ ይሄ ወንድም ነገርኩት። እኔ ያኔ እንኳን በበራኔ ብርሃን ቀይ ሽብር ከመሆኑ በፊት እግዚአብሔር ዝና እያስነገረለት የእግዚአብሔር ሰው የሚያደርገው ሰው የለም። የእግዚአብሔር ሰውነት ስለ እናንተ በሚነገር አይደለም። ጳውሎስ ቅድም ያነበብኩላችሁ እንዳትረሱ፣ የምንሰብከው በጥበብ ሁሉ እያስተማረ እየገሰጸ ስለ እርሱ ነው ብሏል። ስለ ክርስቶስ ተሰብኮ ነው የምትመገቡት፣ የምታድጉት፣ የምትድኑት፣ የምትቀደሱት። ስለ እኛ እየተነገረ አይደለም። በጣም ብዙ ሰዎች የተለያየ ነገር የተናገሩ ጊዜ አለ። አንዲት ሴት አንድ ጊዜ መታ እንግዳ ሆና ነው ቸርች የመጣችው። ትልቅ ሴት ነች፣ ግሬ ሁሉ አለባት። ልብሷ ግን እንደ ቲኔጀር ነው የለበሰችው። እግዚአብሔር ያሳያችሁ። መታ ፊት ለፊት ነው የተቀመጠችው። እኔ ላስነሳት ነበር፣ ሴትዮዋ እንዳትሰበር ብቻ ፈርቼ ነው እንጂ ቀፋፊ የሆነ አለባበስ ነው ያለ። ከዛ ሻይ ቦታ ላይ መታ ላናገር እፈልጋለሁ፣ ጌታ ስለ አንተ ይነገረኛል። መጀመሪያ ስለ ራስሽ ይንገርሽ እግዚአብሔር፣ መጀመሪያ ስለ ራስሽ ይንገርሽ እግዚአብሔር። ምንድን ነው እግዚአብሔር ብሬክ ስሩ ቀይ ከቴሌቪዥን ላይ የሚለቃቀሙ የነጮች ቋንቋዎች አሉ፣ ተርሚኖሎጂዎች። ምንም ብሬክ ስሩ የሚባል የለም ከክርስቶስ መስቀል ውጭ። ምንም ማንም ሰው ምንም የሆነ የለም። መጀመሪያ እግዚአብሔር ለአንቺ ይናገረሽ። የምን ጥሩምባ ነው? ኦረን እያገለገልኩ ነው ያለሁት። የምን ጥሩምባ ነው የሚነፋለን? የምን ጥሩምባ ነው የምትፈልጉት? ይሄ ወንድም ተው እያልኩት ስለው ነበር። ይሄ ነገር ያከስራል። ታያለ፣ በዓለም ሁሉ ስዞር ታያለ፣ በሬዲዮ ትሰማለ። ስለ አንተ ስለ ኢየሱስ ትጭ አንተ ነው ወንጌል አድርጎ የሚሰብክ ማለት ነው። ወገኖች እግዚአብሔር በትንቢት ይናገራል። ማን እንደሚናገር ታውቃላችሁ? አጋር ጋር መልአክ የላከው እግዚአብሔር ነቢያት ይልካል። ደሃደጎችን የደሃደጎች ጠበቃ ሆኖ ስለ ደሃደጎች ሊናገር ነቢያት ይልካል። ፍርድ ስለተጣመመባቸው ያላቸው ደግሞ ሰዎች ደሞዛቸውን እየለወጡ ስላስለቀሷቸው ሰዎች ነቢያት ይልካል። ስለ መበለቲቱ ሊሟገት፣ ስለ ስደተኞች ሊሟገት ነቢያት ይልካል። ብሉይ ኪዳንን አንብቡ፣ ነቢያት እንደዛ ነው የሚነሱ። ነገስታትን መሪዎችን ፍርድን ፍትህን ሲያጣምሙ ይነሳል እግዚአብሔር። ያላቸውን ሀብታም ሰዎችን የሚደልሉ ነቢያት ለመጽሐፍ ቅዱስ ባዕድ ናቸው፣ እንግዳ ናቸው። ጊዜው በሰጣቸው የሰሩትን ቤት ነቢያቶች ቤታችሁ ውስጥ የሰራ ቤቱን የሰራችሁበት ውስጡ ያለው እንጨቱ እያለ ይጮዋል እያሉ ፍርድን ይናገራሉ። አንብቧቸው ነቢያት፣ እስኪ በደንብ አዳምጧቸው። ቤታችሁ አጊጦ ማየቱን አትመልከቱ። ውስጡ በግፍ የወሰዳችሁት፣ ልክ ባልሆነ መንገድ ያካበታችሁት ሀብት፣ የቤቱ ግድግዳ የተሰራበት ፍርድ መጣ እያለ ይጮኋል ይላሉ። እውነተኛ ነቢያት እንዲህ ናቸው። የመጽሐፍ ቅዱስ የአዲስ ኪዳን ነቢያት፣ ነቢያት ትንቢታቸው በኪዳን ይለካል። ብሉይ ኪዳን የነበሩ ነቢያት የብሉይ ኪዳን የኪዳን ጠበቆች ናቸው። የእግዚአብሔር ኪዳን ሲሻር ኪዳኑን ችላ ሲሉ ሲረግጡ፣ የእግዚአብሔር ሕዝብ የእግዚአብሔርን ኪዳን ሲያቀሉ ሲበድሉ፣ ለኪዳኑ ጠበቆች ሆኖ ሲነሱ ነው። በደለኛ ሕዝብ ሲደልሉ አይተናነቀ። በብሉይ ኪዳን የተነሱ ነቢያቶች ኪዳኑን ለጣሉ ሰዎች፣ ኪዳኑን ለረገጡ፣ እግዚአብሔርን ለበደሉ፣ ላቃለሉ ሰዎች ያገለገሏቸው ነቢያቶች የኪዳኑን ቃል እየሰረቁ
እግዚአብሔር የተናገረውን ተስፋ እየመዘዙ እግዚአብሔር ሳይነካቸው ህዝቡን ጭድ በሌለበት ጭቃ የመረጉ ሌቦች ነቢያት ናቸው። በእግዚአብሔር ቃል የሰው ፍላጎት የሰው ሁኔታ ደስ ለማሰኘት የሰው አገልጋይ ነቢያት ናቸው። ቃሉን የሚሰርቁ ነቢያት ናቸው። የብሉይ ኪዳን ነቢያት እግዚአብሔር በነቢያቶቹ በእውነተኛ ነቢያቶቹ በእውነተኛ አገልጋዮቹ የሰጠውን የብሉይ ኪዳንን ቃል እያወጡ ስሙን እየተጠቀሙ ብሉይን እየተጠቀሙ እየጠቀሱ እንደምኞታቸው ለህዝቡ ይናገራሉ። ኪዳን አስጠባቂዎች አሉ፣ ሌቦች ናቸው። ከኤርሚያስ ጋር ኤርሚያስ በነበረበት ዘመን ብዙ ጥፋት ያመጡ እነዚህ ነቢያቶች ናቸው። አዲስ ኪዳን ኪዳን አለ። ማንም ነቢይ የአዲስ ኪዳን ኪዳን ምን እንደሆነ ሳያውቅ የአዲስ ኪዳን አገልጋይ መሆን አይችልም። በየትኛውም ካፓሲቲ አዲሱ ኪዳን የተመረቀው በኢየሱስ ደም ነው። ክብር ለእግዚአብሔር። አዲሱ ኪዳን በተቀባው መሲህ በኢየሱስ ነው። በአዲስ ኪዳን የተቀባ ሰው የለም። የተቀባ መሲህ ነው። የተቀባ ብሎ ሰዎችን መጥራት አጸያፊ ነገር ነው። ምክንያቱም የተቀባ ማለት ሊትራሊ ክርስቶስ ማለት ክርስቶስ ትላላችሁ። እኔን እግዚአብሔር የተቀባ ሰው ብትሉኝ ምን ማለታችሁ እንደሆነ ታውቃላችሁ። መሲህ ማለት ነው በዕብራይስጥ፣ በግሪክ ክርስቶስ ማለት ነው። እኔ እንደዛ ተብዬ መጠራት አልፈልግም። ኡኡንም በአዲስ ኪዳን ቅባቱ እንደ ብሉይ ኪዳን አይደለም። የእግዚአብሔር ማደሪያ አገልጋይ አይደለም። ሐዋርያቶች አይደለም። ነቢያቶች አይደለም። ወንጌል ሰባኪዎች አይደሉ። የእግዚአብሔር ማደሪያ ቤት አገልጋዮች ተጠንቀቅ፣ በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ ተጠንቀቅ የተባለው የእግዚአብሔር ማደሪያ ቤት እናንተ ናችሁ። እግዚአብሔር እናንተ ብሎ ለመጣ እዚህ ፑልፒት ጋር ለመጣ እኔ እዚህ ለመቆም አቅም የሰጠኝ እናንተ ብሎ ስለመጣ ክብር ለእግዚአብሔር። ስለዚህ አገልጋዮች በአዲስ ኪዳን የሚጠነቀቁት ማደሪያው የተባለው መንፈሱ የሚያድርበት ቦታ የሕያው እግዚአብሔር ቤተ መቅደስ የተባለው ቤተ ክርስቲያን ነች። ቅባቱ በቅዱሳን ሁሉ አለ። ትልቁ ሐዋርያ ዮሐንስ በጌታ ደረት ላይ መተኛት የቻለ የምወዳትን የጌታን እናት ማርያምን ባደራ የተቀበለ ዮሐንስ ጌታን በአካል እንደሱ ላላዩት ሞቶ ሲነሳ ላላዩት ይህ ተወዳጅ ሐዋርያ ቅዱሱ ቅባት በእናንተ ይኖራል አላቸው ለሚጽፍላቸው ሰዎች። በሁሉም የሚኖረው ቅባት ለመኖሩ ምክንያት የወይራ ዘይት የሚያወጣው ኢየሱስ ጋር ስለተጣበቀ ነው። ዘይት የሚያወጣው ስር መካከላችን እያለ ሰው ነጥለን እኛ እንደ ቅርንጫፍ ተጣብቀነው አብረነው ዘይት ከሱ እየወጣ እየወዛን ነጥለን አንዱን ቅርንጫፍ የተቀባ ማለት አጸያፊ። ስለዚህ በአዲስ ኪዳን አገልጋዮች ስራቸው ምንድን ነው? ኤፌሶን ምዕራፍ 4 እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ለምን ሰጠ? ጆብ ዲስክሪፕሽናቸው እዚህ ላይ ተጽፏል። እኔ በማገለግልበት ቤተክርስቲያን ቪዥናችንን፣ ሚሽን ስቴትመንት እና ኮር ቫሊዎቻችንን አባል ለመሆን ለሚፈልጉ ሰዎች ሁሌ እነግራቸዋለሁ። እዚህ ላይ የተጻፈውን ነገር ሳደርግ ካላያችሁ ከዚህ ቸርች ውጡ ነው የምላቸው። አምኖት የእግዚአብሔር አገልጋይ ነው። እዚህ ላይ የተጻፈውን የሚያደርግ ነገር ካላደረግም እኔ እግዚአብሔር ሰው አለ። ስራይ ትንሽ ሊሆን ይችላል። እነዚህ ሁሉ አገልጋዮች የሚሰሩትን ላልሰራ ይችላል። ግን እዚህ ውስጥ ግን የተጻፈውን ኤንድ ሪዛልት ግን ካላመጣ ግን አገልግሎት የማቆማል። እኔ እንደዚህ ነው ማለት። ስለዚህ ምንድን ነው ስራቸው? ሁላችን በ
የእግዚአብሔር ልጅ
በማመንና
በማወቅ
ወደሚገኛንነት
ሙሉ ሰው ወደመሆን
የክርስቶስ
ሙላት ወደሚሆን
ወደ
ሙላቱ ልትስከንደርስ ድረስ ቅዱሳን አገልግሎትን
ለመስራትና
ለክርስቶስ አካል
ህንጻ
ፍጹማን ይሆኑ ዘንድ ወደ እግዚአብሔር ወንጌላዊው አስተማሪው ነብዩ ኤንድ ሪዛልቱ ቅድም ጳውሎስን ብሏል መገሰጽ የነብይ ነው ይያቻለው እና ያለ መገሰጽ ስለዚህ ነብይም ወንጌል ሰባኪም አስተማሪም ቶታሊ ተባብረው የሚሰሩ ሥራ በክርስቶስ ፍጹም ሰው ማቀረብ ይሄ ደግሞ በተራራው ይታሰብ ችግሩ ነቢያት እንኳን ከዚህ ወጣ ያለ ነገር ነው ያለው ሰዎች ነው ማን ከዚህ መጣ ዴፊኒሽን ነቢያት ይሄን ነው የሚሰሩት ነቢያቶች ይሄን ይሰራሉ ወንጌል ሰባኪ ወንጌል ይሰብካል እና ሰዎች ወንጌል አምነው በጌታ ይድናሉ የጌታን ነገር እንዳይ እየተመገቡ እንዳሉ በውስጣቸው በሽታና ችግር የሆነባቸው ነገር ፕሮፌቲክ የሆነ ሜሴጅ እየመጣ እየጎለጎለ ጌታ ያወጣል ክብር ለእግዚአብሔር እኔ ይህንን በሕይወቴ ዘመን ሁሉ አይቻለሁ እዚህ ያሉ ሰዎች ምስክር የሚሆኑበት አንዳንድ ታሪክ ልነግራችሁ ይችላል አንድ ጊዜ ወንድሜ ጉልላት ቤት ሳገለግል ነበር ተማሪው ተሰብስቦ ማስተምራቸው መለኮታዊ ምሪት ነው ቤተክርስቲያን እንድናስተምር የሰጠችው በፍጹም ያን ትምህርት ማስተማር አልችል ትምህርቱን የወስደው አልቀረም ወሰደ ምንድነው የማገለግላቸው ዛሬ የሉም ማለት ነው ተማሪዎች ወይ የሆነ ነገር ገጥሟቸዋል የሉም ማለት ነው ትምህርቱ ጠፋከለ መጽሐፉን ይዤዋለሁ ሳየው ራሱ ያለኛል የለም ያላገለግላቸው መደበኛው ተከታታዩ ትምህርት የለም ሲል ጠብጠብ እያሉ መጡ አሁንም ሳየው ያን ትምህርት ማስተማር አልችልም ጳውሎስ ምን እንዳለ እንዳትረሱ እንደ አሰራሩ እየተጋደል እደክማል ስለዚህ ሙሉ ሰውን የማቅረብ ጉዳይን ተናግሮ አንብቡት እንደገና ውድ ወገኖች በደንበኛ እንድታስተውሉ አሰራር አለው በውስጥ ክብር ለእግዚአብሔር አሰራሮች አሉት በአሰራሩ ጌታ እግዚአብሔር ይመጣል ወገኖች አሰራሮች አሉት ጳውሎስ ቅድም ባነበብኩላችሁ ቆላሲስ ምዕራፍ 1 ቁጥር 28 እና 29 ላይ ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ ይላል ለዚህም ነገር ሲል አሰራሩ ለዚህ ጉዳይ ነው ይላል ለዚህ ነገር ነው ይላል አሰራሩ ለዚህ ጉዳይ ነው ለዚህ ነገር ነው ይላል ክብር ለእግዚአብሔር ስለዚህ ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየደከምኩ ምን አረጋለሁ ስለዚህ አሰራሩ እኔ ጋር ይመጣል እግዚአብሔር እኔ በቃ እንዴት ነው እሱ በቃ እንደ ስትሬት ጃኬት ውስጥ እንደገባ ሰው ዝም ብሎ አንድ ነገር ሩቲን ማድረግ አለ አሰራሮች አሉ ጌታ አሰራሮች ክብር ለእግዚአብሔር ምን አሉት አሰራሮች አሉ ከዛ ልጆቹ መጥተዋል እንግዲህ ጌታ ወይ ምን እንደፈለክ እኔ አላቅም አሉ ያለፈውን ለማንኛውም የሪቫይዝ ያደርኩኝ አዳምጣለሁ አሰራር አለው እግዚአብሔር ሪቫይዝ ያረገ ይገርማችኋል መጣ እግዚአብሔር የሚፈልገው ነገር መጣ ይቅርታ አልኳቸው ምንም ማናት አስተውስ ይሆናል ይሄንን ሐሳቤን የጀመርኩትን ትቼ ወደ ሌላ ለየነው ሰው ሁሉ ቀጥል አሉ ለካ እነሱ ጥያቄያቸው ነው እግዚአብሔር ይው በመንገድ ላይ የመጣ ስንነጋገር የነበረውን ነገር አብራቸው እንዳዳመጠ ሰው እግዚአብሔር መልስ ሰጣቸው አሰራሮች አሉት እግዚአብሔር እኔ አስተማሪ ነኝ ግን አሰራር አለው እግዚአብሔር ብዙ ወንጌላውያኖች እዚህ የነበሩ ኢትዮጵያ አዲስ አበባ የነበሩትን ሳገለግላቸው ነበር ሮሜን አስተምራለሁ በፍጹም ወደፊት መሄድ አልቻልኩም ለመግፋት አልቻልኩም ወደፊት ሄጄ ላስተምር አልቻልኩም አቃተኝ ያቃተኝ ሮሜ ምዕራፍ 5 ከሆነ በምንም ልገሰግስ አልችልም ይመልሰኛል አሰራሩ
አሰራሩን አደምጬ ስታዘዝ ፕሮፌቲክ መልእክት ነው። ግን በቀን በእግዚአብሔር ቃል ነው የምናገረው። እግዚአብሔር ሲናገር አይ ታስተውሳለህ ወንድሜ? ብዙ ጊዜ እነዚህ ነገሮች ወንድሞች መስክሮች አሉ። ክብር ለእግዚአብሔር። ቦስተን አብረን ብዙ ጊዜ የኖረው ወንድም አለቀዋል። እኔ ሁሌ ትገርመኛለህ ፓስተር፣ ዛሬ ትናንትና እንደዚህ ሆነ፣ ሰሞኑን እንደዚህ ሆነ ይለኛል። እግዚአብሔር ህዝቡን ይናገራል። አንድ ጊዜ አንድ ወንድም ሳገለግል ሁል ጊዜ እያለ በጣም አንገቱን ያነቀንቃል። ምንድን ነው እንደዚህ የሚያደርገውናል? እና አንዳንድ ይደውልና በጣም ከባድ ነው አገልጋይ መሆን ይለኛል። አሁን ከምን ግን አንጻር በጣም ከባድ ነው ለአንተ መቼም ስለ ብዙ ሰው ድካም ስትሰማ እንደው ኢንፎርም ሲያደርጉ ሰዎች ምን ማለት ነው? ለካ ሁሌም ሰብከው እያዳመጥኩ ይመስለዋል። አንድ ሰው ደግሞ ሁሌ ጊዜ ስሰብ ለጓደኛው ይላል በቃ። ከዛ ሲደጋገምበት አንድ ቀን ቢሮ መጣ። እንግዲህ መቼም በደንብ ስለ እኔ ሰምተሃል፣ ያው እኔው ራሴ መጥቼ ነገሩን ላስረዳ ያለውበትን ሁኔታ እንዴት ነው ስላንተ የሰማሁት? እንዴው በየሁዱ እየተናገርክ ግድ የለም ፓስተር፣ አንተ እኮ የኔ ፓስተር ነህ፣ እኔ አይከፋኝም ብትሰማ። ይሁን እመጥቻለሁ አለ። ክሊር አድርግልኝ፣ እኔ ስላንተ ማንም ሰው የነገረኝ የማውቀው ነገር የለም። ግድ የለም ፓስተር፣ አትጨነቅ፣ አይዞህ። አረ ምንም አልጨነቅም። ስለሱ ዲቴል እየሰማሁ የምናገር ይመስለዋል። ያ ወንድም ማመን ያቅተዋል። አንድ ጊዜ ጮኛቸውና የጋብቻ ትምህርት አስተምራቸው ነበር። ና ሳስተምራቸው የጋብቻ ትምህርት እያስተማርኳቸው እያለ ትምህርቱን ልሄድ አልችልም፣ አንዳንድ ጊዜ ይዘኛል። አሰራራለሁ። በአሰራሩ ተግሳጽ ይመጣል። በአሰራሩ ትምህርት በጥበብ ይመጣል። በአሰራሩ ስብከት ይመጣል። በአሰራሩ እኛ ከእሱ ጋር አብረን የምንሰራ ነው። አገልግሎት ሙያ አይደለም። አገልግሎት ከመጽሐፍ አይገኝም፣ ከሚሰራው ከእግዚአብሔር ጋር በመሆን የሚሰራ ነው። አሰራሮች አሉት ጌታ፣ በውስጣችን የሚያመጣቸው አሰራሮች አሉት። ተማሪዎች ብዙ ጊዜ ግራ እንዳይገባቸው እግዚአብሔር የሚናገር አምላክ ሁሌ ነው ብላችሁ የሚናገር አምላክ መሆኑን መታቁ ከሆነ ከፈለጋችሁ ለማንም ችግራችሁን አትንገሩ። እስኪ አነጋግራችሁት ነው። አንድ የታወቀ አገልጋይ ልጅ አለች። አንድ ጊዜ ሳስተምር ለምን ስሜን አጠራም? ጥራ ጥራኝ፣ ስሜን ዝም ብላ አትናገር፣ ጥራ ስሜን አለች። እግዚአብሔር ይናገራችኋል ሰዎች። እኔ የሰራውን ጌታ እግዚአብሔር እንዲህ ይላል አላልኩ። ዛሬ እንደተገለጠ ለዛ ማዶ ያለሽ ኮርነር ጋር ያለሽ እንደዚህ ያለሽ ያው ምንጅ ብላ ነው የተምታታን። እኔ እግዚአብሔርን ቃል የተናገርኩት ነቢያት አገልግሎታቸው ቤተክርስቲያን ያመማትን ቅዱሳን አፒታይታቸውን የገደለው በጌታ ለማለት የሚቸገሩትን በሽታ በአፌ ቃል ዋጋቸዋለሁ ይላል። ይዋጋ የሚዋጉት ቃሎች ይመጣሉ። እግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለ ድረስ ይወጋል። ይህ ቃል ከየት ይመጣል? ጳውሎስ ይህን ለምን እንዳለ ታውቃላችሁ? ሚስጥሩን ተመልከቱት፣ ሚስጥሩን ተመልከቱት በምዕራፍ አራት ላይ እግዚአብሔር የተመሰገነ ይሁን። ስንት ደቂቃ አለ? አብቅቷል። እግዚአብሔር ይመስገን። አይዟችሁ፣ እግዚአብሔር ያስተምራችኋል። ጌታ የተመሰገነ ይሁን። ይህም ብቻ ላንብብላችሁ። አሰራር አለው እግዚአብሔር። እነዚህ አሰራሮቹ በቃሉ የሚገለጥ ፕሮፌቲክ መልእክት አለ። ምዕራፍ አራት ቁጥር 11 ዕብራውያን ላይ እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት ምን እናድርግ? እነት ጋር እስራኤሎች እንዳልተጉ ባለመታዘዝ ወደ ኋላ እንደቀሩ ወደ ረፍቱ መግባት እንዳቃታቸው እነት ጋር ይላል። አይዞን በሉና ትጉ አይደለም የእግዚአብሔር ቃል ያው ነውና። እንዴት ያጠጋል እግዚአብሔር ቃል? የሚሰራ ነው። እንዳትተጉ ከውስጣችሁ ትጋትን የገደለባችሁን ነገር ሁሉ ይሄ ቃል ይላካል። የሚሰራው ቃል ይመጣል፣ ይመረምራል፣ ይወጋል። ማን ነው የሚልከው? እኛን የሚቆጣጠር ቤተክርስቲያኒቱ ራስ፣ ሰባት አይኖች ያሉት የናዝሬቱ ኢየሱስ፣ የእሳት ነበልባል አይኖች ያሉት ኢየሱስ፣ ልብንና ኩላሊትን የሚመረምረው ኢየሱስ፣ እነዚህን ቃሎቹን ይልካቸው። ባሰራው በአገልጋዮች ውስጥ ያምጣችሁ። እንዳትተጉ ያደረጋችሁ የገደላችሁን በሽታ ሁሉ ከእናንተ ውስጥ እየመረመረ ችግር ይሄ ነው፣ ቅይጥ ህይወት ነው የምትኖረው፣ እየከፈለ ዲቫይድ እያደረገ የተቀየጠውን ከመንፈሳዊ ነገር የተደባለቀውን በግብዝነት በአስመሳይነት በፈሪሳዊነት ከእኛ ጋር የተመሳሰለው ሁሉ ይለየዋል። ኢየሱስ ጌታ ክብር ለእግዚአብሔር። እንጸልይ።